ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ክቡራን አድማጮቻችን ይህ ኢትዮጵያ ድምጽ ሬዲዮ የቀጥታ ስርጭት ፕሮግራማችን ነው። በዛሬው የቀጥታ ስርጭት ፕሮግራማችን ላይ እንደዚህ ቀደሙ በርካታ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮችን እንዳስሳለን። ለዛሬ ከመረጥናቸው ርዕሶች መካከል በተለይ ባለፈው ሳምንት የጀመርነው ርዕስ የጸጥታው ምክር ቤት በኢትዮጵያ ላይ ማዕቀብ ለመጣል የውሳኔ ሀሳብ ለመጣል ተዘጋጅቶ ነበር። የውሳኔ ሀሳቡ ግን ሳይጣል ቀርቷልና በተለይ በተለያዩ ሀገራት የምንኖር ኢትዮጵያውያን የተለያዩ ሰልፎችን ወይም ደግሞ ይህን ማዕቀብ ወይም ደግሞ ኢትዮጵያን አሁን የገጠማት ነገር በተለይ የግብጽ ጣልቃ ገብነት አለ፣ ከህዳሴ ግድቡ ጋር በተያያዘ የሱዳን ቀጥተኛ የሆነ ወረራ አለና ያን እንዴት ነው መከት ያለብን የሚለውን ለዓለም አቀፍ ማህበረሰብ በተለያየ ሀገር ላይ ኢትዮጵያውያን ድምጽ እየሆኑ በሰልፍም በተለያየ መንገድም ተጽዕኖ እየፈጠሩ ይገኛልና ያንን በተመለከተ ባለፈው ሳምንት እንዴት ነው እዚህ ያለን የኢትዮጵያ ኮሚኒቲ ማድረግ ወይም ደግሞ ተጽዕኖ መፍጠር የሚገባን የሚል ርዕስ ፈጥረን የተለያዩ ሀሳቦችን የተለዋወጥን ነበረ። ዛሬም ያ ክፍል ይቀጥልና በዛ ጉዳይ ላይ አድማጮቻችን በስልክ መስመሮቻችን ላይ ሀሳብ እንድትሰጡን ለመጋበዝ እንፈልጋለን። ከዛ በሚቀጥለው ደግሞ በእስክንድር የመነሻ ጽሑፍ ያቀርብልናል። ተመስገንም በተመሳሳይ የመነሻ ጽሑፍ አላቸው። በዛም ተንተርሶ ውይይት እናደርጋለን። በስልክ መስመሮቻችን 0819100 የደወላችሁ ሀሳብ አሴት እንድትሰጡ ለመጋበዝ እንሞክራለን። ከዜናም ፕሮግራም አለን፣ ሰዓቱን ጠብቆ ይደርሳል። አንድ እንግዳም አለን። ቃለ መጠይቅ እናደርጋለን። አንድ እንግዳ ከኢትዮጵያ አለን። አድማጮቻችን ቅድም ባስታወስናችሁ 0819100 የደወላችሁ ሀሳብ አስተያየት እንድትሰጡ ከወዲሁ ለመጋበዝ እንፈልጋለን። እስክንድር ወደ አዘጋጀው የመነሻ ጽሑፍ እንግባ።
ኦኬ፣ ካንደ ጽሑፍ ደረሰናል። ያን ጽሑፍ ለማቅረብ ሞክራለሁ። የጽሑፉ አርዕስት የኢህአዴግና የብልጽግና ፓርቲ ተነጻጻራዊ የቁልቁለት ጉዞ ይላል። ከባብ እንቁላል እርግብ አይፈለፈልም ይላል። ትህነግ እና ኦዴፓን በማነጻጸር የቀረበ ጽሑፍ ነው። በመሰረታቸው ሁለቱም የብሔርና በቋንቋ ላይ የተመሰረቱ አምባገነናዊ የፖለቲካ መሰራረት ያላቸው ሲሆኑ ትህነግ ደደቢት ውስጥ በሽምቅ ውጊያ ሲጀምር ወይም ሲወለድ፣ ኦዴፓ ግፍ የወለደው የመላ ኢትዮጵያውያን ወጣቶች የነውጥ ውጤት የፈጠረው ሪፎርም ነው። ይህ የሁለቱ ተናጻጽራዊ ሂደት ሁለቱም ሚኒሊክ ቤተ መንግስት በዚህ ሂደት ሄደው ሲቆጣጠሩ ትህነግ አሁንም ባለምንም ርህራሄ ባድማ ላይ ባላስፈላጊ ጦርነት ከሁለቱም ወገን ከኢትዮጵያም ከኤርትራም ወገን ብዙ ወጣት ንጹሃን ዜጎች ህይወታቸውን እንዲሰዋ ምክንያት ሆኗል። ኦዴፓም በእንደዚሁ በተነጻጻሪው በኦሮሚያና በቤንሻንጉል በማካርዳይ በመተማ አሁንም በትግራይ እናቶች ላይ እንደዚሁ ብዙ ንጹሃን ኢትዮጵያውያን በፖለቲካ በብስለት መወያየት ባለመቻሉ የሁለቱም ጉዟቸው አካሄድ በብዙ ኢትዮጵያውያን ንጹሃን ዜጎች ህይወት መጥፋት ምክንያት ሆነዋል። ትህነግ ዘገምተኛ የሆነ የሀገርን ሀብት የከተማ ቦታን ኮንዶሚኒየም በመንግስት የተቀነባበረና የተደራጀ ባንክ ዘረፋ ተካሂዶበታል። በተመሳሳይ ያለፈው የግፍ የወለደው ወጣት ኢትዮጵያዊ የተሰዋለትን ሰላምና ልማትን ለማረጋገጥ ሲታገል የነበረው ይህንኑ ግልጽ የሆነ በመንግስትና በባለስልጣናት የተቀነባበረ የከተማን ቦታም ኮንዶሚኒየም ቤቶችና የተለያዩ የመንግስት ሀብት ዘረፋ በሁለቱም ሲካሄድ ቆይቷል። ይህም የተረኝነት እንጂ ለውጥ የታሰበለትን ወይም ብዙ ኢትዮጵያውያኖች የተሰውለትን ህዝብ ቅሬታ ውስጥ አስገብቷል። በትህነግም ሆነ በኦዴፓ አስተሳሰብ በስልጣን ለመጣበት ምንም የማይደራደሩ መሆናቸውን በዚህ በተለይ በተጠቀሱት ነጥቦች መገምገም ይቻላል። ትህነግ በስውርና በህገ መንግስት በመደገፍ ንጹሃን ኢትዮጵያውያን ዜጎች ሲገድል ለ27 ዓመት ብልጽግና ኦዴፓ በግልጽ በአደባባይ በብሔራቸው ምክንያት እንደዚሁ የብዙ ንጹሃን ኢትዮጵያውያን ንጹሃን ዜጎች በግፍ እንዲጨፈጨፉ ምክንያት ሆኗል። ለነዚህም በአብነት ለመጥቀስ በቡራዩ ላይ፣ በኦሮሚያ ላይ፣ በቤንሻንጉል ላይ፣ በሌሎችም በመተማ፣ ሁመራ፣ ወልቃይት በነዚህ ላይ ሁሉ ከፍተኛ የንጹሃን ሴቶች ህፃናት ሰዎች መሞትና የመሰደድ ምክንያት ሆኗል። ሁለቱም በይበልጥ በአማራና በኦርቶዶክስ ላይ ያላቸው ጠላትነት አንድ ሲሆን እነዚህን የማጥፋት ስትራቴጂያቸው ይለያያል እንጂ በሁለቱ ላይም ጠላትነታቸው ያስማማቸዋል። ሁለቱም ኢህአዴግ ትህነግ ብልጽግና ኦዴፓ ምርጫ ሲቀርብ ብዙ ተግባራት አብዛኞቹ በተግባር የማይተገበሩ ቁጥር ስፍር የሌላቸው ፕሮጀክቶች ያስመርቃሉ። በስልጣን በመመካት ከፍተኛ መንግስት ሀብት ዘረፋ ያካሂዳሉ። በሁለቱም አገዛዝ ተጠያቂነት የለም። ሁለቱም ከህግ በላይ ሆነው ሀገር ይገዛሉ፣ ንጹሃን ዜጎችን ይገላሉ፣ የሀገርን ሀብት ይዘርፋሉ። ኢህአዴግ ትህነግና ብልጽግና ኦዴፓ በአዲስ አበባና በነዋሪዎቹ ላይ ከፍተኛ ጥላቻ አላቸው። እንደ አንድ ኢትዮጵያዊ ተባብሮ እየኖረ ያለውን ህዝብ በብሔርና በቋንቋ ወደ አላስፈላጊ እልቂት እንዲገባ በመቀስቀስ በንጹሃን ዜጎች ሞትና እርስ በርስ ግጭት በመፍጠር ስልጣን የማራዘም ስልት ይጠቀማሉ። ትህነግ ኢህአዴግ በአድዋና ብሔራዊና ሀገር አቀፍ ክብረ በዓል የድል በዓል ላይ ትህነግ የደብረ ጽዮንን ምስል በስቴዲየም ሰቅሎ ነበር። ከዚህ ያልተማረው ብልጽግና ኦዴፓ ያንኑ የመሰለ ድርጊት ሲፈጽም ይታያል። ኮቴ ለኮቴ እየተከታተሉ የሚሄዱ በህዝብ ላይ ጭካኔ የሚፈጽሙ አንድ አይነት አካሄድ እንዳላቸው ያለፈው ካሁኑ የማይማር ወይም የተሻለ ዲሞክራሲና የሀገርን አንድነት የማስጠበቅ አቅም እንደሌላቸው መገምገም ይቻላል። ትህነግ የ27 ዓመት ጉዞ ተጉዞ የደረሰበት የመጨረሻው ጉዞ ደደቢት የተወለደበት ቦታ መቃብሩ ተፈጽሟል። መጪው ምርጫ ብልጽግና ኦዴፓ የት ያደርሰው ይሆን? መንገድ ተጉዞ በተመሳሳይ መንገድ ተጉዞ የተለያየ ውጤት ይገኝ ይሆን? ወይስ አዲስ አበባ ወጣት በዲሞክራሲያዊና በፍትሃዊ ምርጫ የራሱን አስተዳደር ይመርጥ ይሆን? ከሶስት ወር አሁን የቀረን ሁለት ወር ነው። ከሁለት ወር በኋላ የምናየው ይሆናል። ውድ ኢትዮጵያውያን፣ ውድ የኢትዮጵያ ሕዝብ ሆይ በካርድህ ነጻነትን አስከብር። በአሁኑ ባለፈው የአድዋ 125ኛ ክብረ በዓል ላይ መደመር በሚል ኢትዮጵያውያን በአንድነት ኢትዮጵያውያን ዋና ከተማ ላይ አዲስ አበባ ላይ የመላ ሀገሪቱ ዜጎች ከአራቱም አቅጣጫ ለስራ፣ ለንግድ፣ ለመኖር መጥቶ የሚኖርባትን ከተማ በብሔር በመከፋፈል ለታቀደው የእርስ በርስ እልቂት እንዳትዘናጋ አዲስ አበባ የኢትዮጵያ የአፍሪካ ዋና ከተማ መዲና የዲፕሎማሲና የትላላቅ ዓለም አቀፍ ድርጅቶች መቀመጫ ከተማ ስትሆን አዲስ አበባ የኢትዮጵያውያን ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ የመጡ የመኖሪያ ዋና ከተማ ነች። ይህንን መልእክት ማስተላለፍ እንፈልጋለን። በእኩልነት ሰርቶ ለፍቶ የሚያሳድጋት የመላ ኢትዮጵያውያን ዜጎች ተጠቃሚ የሚሆኑባት ዋና ከተማችን ነች። ስለዚህ በመላ ዓለም ያላችሁ ኢትዮጵያውያን በሙሉ ትህነግ ከሀገራችን ከህዝባችን ላይ የዘረፉትን ገንዘብ በከፍተኛ ክፍያ ታዋቂ ግለሰቦችና ታዋቂ ሚዲያን በመጠቀም ከሱዳን ከግብጽ ጋር በመቆም ኢትዮጵያን ለአንዴና ለመጨረሻ ጊዜ በብሔርና በቋንቋ ግጭት በውስጧ እንዲፈጠር በማድረግ ለግብጽና ለሱዳን እገዛ እያደረጉ ያሉትን መንግስትና ህዝብ ይታገላል። ከውጪ በከፍተኛ ገንዘብና ሎቢስቶች እየታገዙ የሚሰሩትን ሴራ በእውነትና በጽናት ኢትዮጵያውያን በአንድነት በመቆም የተደቀነብንን አደጋ በጋራ እንድናከሽፍ መልእክታችን እናስተላልፋለን። አመሰግናለሁ ከጻፊው የደረሰን መልእክት።
አድማጮቻችን እስክንድር የመግቢያ የመነሻ ጽሑፍ ሐሳብ ጽሑፍ አቀርቡልናል። እንግዲህ ካነሳቸው ጽሑፎች ሐሳቦች መካከል በተለይ ባለፉት 27 ዓመታት በትነክ ሲመራ የነበረው የኢህአዴግ ጥምር ፓርቲ ሀገሪቱ ላይ የፈጸማቸው በተለይ ከህግ አንጻር ሀብት ዘረፋውን በተያያዘም ሙሰኝነቱንም በተለይ የስልጣን ጥመኝነቱንም በተወሰነ መንገድ አንስቷል። አሁን ያለው የብልጽግና ፓርቲም ከስልጣን ከያዘ ጀምሮ ያለውን ባለፉት 27 ዓመታት የተፈጸሙ እንትኖች ድጋሚ የተፈጸመና ልዩነት እንደሌለው በተወሰነ መንገድ ለመናገር ሞክሯል። ፕላስ ደግሞ አሁን ያለው መንግስትም የብሔር ተረኝነት አስተሳሰብ እንዳለውና በዚህም በብሔር አስተሳሰብ ተረኝነቱ ስራው በርካታ መጥፎ ተግባራቶችን በተለይ ከኮንዶሚኒየም ጋር ዘረፋ ጋር በተያዘ ከምን ጋር በተያዘ ያነሳቸው ሐሳቦች አሉና በተለይ ከዛ በኋላም የትንግ እንቅስቃሴ አሁን ከስልጣን ከወረደና በቁጥር ውስጥ ከገባ በኋላም በተለይ ባለም አቀፍ ማህበረሰብ ኢትዮጵያ ላይ ጫና ለመፍጠር በአሰማራቸው ግለሰቦች መካከል ትልቅ ተጽዕኖ የፈጠረ ነገር ነውና እኛ ኢትዮጵያውያን እንዴት ይሄን ነገር መመከት ያለብን የሚል ወደ መድረሻ ሐሳብ አንስቷልና እስቲ ተመስገን በእነዚህ ሐሳቦች ላይ የምትጀምረው ነገር ካለ እስቲ እድሉን አንተ ልስጥ።
አይ ጥሩ ጽሑፍ ነው። ምናልባት የኢትዮጵያን ሉዓላዊነትን አስመልክቶ የተነሳው ሐሳብ በተለይ ከኢትዮጵያን ዲፕሎማቶች ጋር የተነሳው ሐሳብ በጣም ገንቢ የሚሆን ሐሳብ ነው። ምክንያቱም ምናልባትም ሌላ ጽሑፍም ይኖረናል በሪፖርተር የተጻፈ አንድ የዲፕሎማቶችን በተመለከተ ዲፕሎማሲው ከባህላዊ አሰራር ይላቀቅ የሚል ርዕስ አንቀጽ ያለው ጽሑፍ አለ። ምናልባት ከሱም አንጻር በጣም ጥሩ እይታ ነው ብዬ ነው ማስበው። ምናልባት አሁን ለማነጻጸር የሞከረበት መንገድ ጥሩ እሱ እይታም እሱ ላይ ትንሽ ትኩረት ማድረግ ያለብን ይመስለኛል። የድሮን አገዛዝ ያው ኢትዮጵያን ጣልተው ሲታገሉ የነበረው የዚህ አይነት ተሻሽሎ በተለያየ መልኩ ይመጣል ብሎ ያሰበም የለም። መላ ኢትዮጵያን ተሰብስበው አሁን በስልጣን ላይ ያለውን የዶክተር አብይን አመራር ሲደግፉት የነበሩትም እነዚህ ዘር ተኮር ጥቃቶች ወይም የዘር ፖለቲካ ለአንዴና ለመጨረሻ ጊዜ ከኢትዮጵያ ምድር ይጠፋል በሚል እይታ ነበርና ያ እንደ አለመታደል ሆኖ ቀጥሏልና ያ ንጽጽሩም ከዚህ አንጻር ይመስለኛልና ለየትኛውም የህብረተሰብ ክፍል የሚጠቅም አይደለም። አሁን የዶክተር አብይ አህመድ አካሄድም በተለይም አሁን ምርጫው ሊካሄድ ወራት በቀሩበት ጊዜ እንደዚህ አይነት የፖለቲካ ፓርቲዎችን የማሳደድ እንደዚህ አካሄዶቹ በጣም ለሀገር ህልውና በጣም አደጋ የሚያመጡ መሆናቸውን መዘንጋት የለብንም። ከዛ ባለፈ የዲፕሎማሲው ጉዳይ እውነት ነው፣ የሀገር ሉዓላዊነትን የሚገታተር ሁኔታ ላይ ነው ያለ ነው። በተለይ በግብጽ፣ በሱዳን፣ በኤርትራም ብትል በተለያዩ የኢትዮጵያ ሉዓላዊነት አሳልፎ የሚሰጥ ሁኔታ ነው ያለውና እነዚህ ዲፕሎማቶች በዓለም አቀፍ ደረጃ ላይ ያሉ ዲፕሎማቶች ትልቅ ስራ ሊሰሩ ይገባል የሀገርን ጥቅም ለማስከበር የሚለውን ማንሳት እፈልጋለሁና መንግስት ትልቅ ስራ አለበት። ምርጫውን ከማካሄድ አንጻር፣ የተለያዩ የውጭ ጠላቶችን ከመጋፈጥ አንጻር ብዙ ብዙ ስራዎች ይቀሩናል ብዬ አስባለሁ እኔ ፐርሰናሊና። ምናልባት በዚህ ላይ እስክንድር ጽሑፉንም ይዞት ስለቀረበ ሞር የተሻለ ሐሳብ ማቅረብ ይችላል። ከዛ ባለፈ ግን ይሄንን ጽሑፍ ዲፕሎማሲው ከባህላዊ አሰራር ይላቀቅ የሚለው የሪፖርተር ርዕሰ አንቀጽ አሁን ያነሳናቸውን ሐሳቦች በሙሉ አጠር ባለ መልኩ የሚያቀርብ እንደሆነ አይተን እነሱን ይዘን የምናቀርብ ይሆናል። እስክንድር ምናልባት ከዛው መቀጠል ይችላል።
አክቹሊ ያው ብዙ እናንተ ጠቅሰዋል። የዲፕሎማሲው ያንንም ብዙ ትኩረት ያደረኩበት አሁን የጸጥታው ምክር ቤት ሊወስን በኢትዮጵያ ላይ ማዕቀብም ለመጣል ስብሰባ አድርገው ነበር። ሶስት ሀገሮች ብቻ ኢትዮጵያን ሲደግፉ፣ ሌሎቹ በማዕቀቡ ላይ የኢትዮጵያን ያለውን ወቅታዊ ሁኔታ ማለትም መንግስት የህግ ማስከበር ብሎ ያካሄደ ያለው ጦርነት ማለትም የኢትዮጵያን መከላከያ ሰራዊት ላይ ትንኮሳ በፈጸመውና ሀገሪቱን ማፍረስ ሂደት ላይ የሄደ የነበረው ትህነግ ላይ የወሰደውን እርምጃ በውጪ ያሉት የዲፕሎማሲዎች ወይም አምባሳደሮች ሌሎችም ቢሆን አብዛኞቹ ማለት ጥቂቶች በስተቀር አብዛኞቹ ጥሩ እየሰሩ ያሉማል ኢትዮጵያን እንደነሱ ከዲፕሎማሲዎቹና በትልልቅ ዩኒቨርሲቲዎችና ምን ከሚሰሩት በተሻለ ግን ሌሎች ሀገር ወዳድ ኢትዮጵያውያኖች እንደ መሐመድ አልሩሲ ሌሎችም በተለያየ ሀገር ላይ ያሉ ከፍተኛ ስራ ሰርተዋል። ልክ የዛኑ አይነት ክህሎት ችሎታ ያላቸው ዕውቀት ያላቸው ቢሆኑ በጦርነቱ ኢትዮጵያ የተቀናጀችውን ትነግን ወደ መቃብር የገባበትን አካሄድ በዲፕሎማሲው ላይ የሚገኝ ነበር። ነገር ግን በዲፕሎማሲው ላይ በይበልጥ አብዛኛዎቹ አሉት አንደኛ የምናቃቸው ናቸው። የቀድሞ የብሔር የቋንቋ እና በተለያየ ነሹ የፈራው ሽጉጥ ማነው ስማቸው መጥቀስ ይችላል ብዙዎቹ በዛው ስርዓት ውስጥ በዚህ በብሔርና በዘረፋ ውስጥ ከሀገር ይበልጥ የራሳቸውን ጥቅም የሚያንትን የሚሉ ስለሆነ አሁንም ደግሞ ከፍተኛ ቴድሮስ አድኖም አሁን መቃብር እንትን ከገባ በኋላ እሁዋት እንደብዳቤ የሚጽፍለት ማንንም የለም ለትነግ አለ ብሎ የሚጽፍ የትም የለም የት በተበታተ ነው ይቀሩትም በአሰሳ ላይ ነው ያሉት። ግን ስቲል እንዳሉ ተደርጎ የሚካሄደው በተለያዩ አምባሳደሮች በኤምባሲዎች በከፍተኛ ገንዘብ እየተሰጠና እንደገና ደግሞ በቀድሞ ባዘጋጃቸው በትልቅ ዓለም አቀፍ ድርጅቶች ውስጥ በሚሰሩት በግልጽ እንደሚታወቀው ቴድሮስ አድሮን በመረጃም የተያዘ ነው። ከልክ እንደዛው ሌሎች ብዙዎች አሉ ኔትወርክ በኔትወርክ የሚሰሩት። ስለዚህ የኢትዮጵያ አምባሳደር እውነታውን እንኳን መስበክ አልቻሉ። እንደዚህ አይነት ከኢትዮጵያ በስቱዲዮ ውስጥ በሚገኘው በሬዲዮ ላይም የኮሚኒቲ ፕሮግራሞች ላይ ቀርቦ ወይም ደግሞ በተለያዩ ቦታዎች ተገኝቶ ለዓለም አቀፉ የኢትዮጵያ መንግስት ያካሄደ ያለውን ጦርነት በግልጽ የማሳወቅ የመንግስትን አቋም የማሳወቅ ሂደት እንኳን ያካሄዱበት በቂ ሁኔታ እንደሌለ ማሳያ ነው ለማለት ነው።
ያው የባታም ከቤት እንዳልፈው በ ስብሰባውን ሳይጨርስ
ምናልባት የጸጥታው ምክር ቤት እንዳልከው ሶስት ሀገሮች ብቻ የኢትዮጵያን አቋም ደግፈው ላይክ ቻይና ህንድና ራሽያ ናቸው እነዚህ ሀገሮች ናቸው የኢትዮጵያን አቋም
ግን አሁን ደግሞ በስቷል መሰለኝ ሁለተኛው ራውንድ ላይ ተመስገን ካየህን መረጃ
አፕዴት የለኝም ግን ምናልባትም እሱም የራሱ የሆነ ኢምፕሊኬሽን አለው ምናልባት የሶስቱ ሀገሮች ድጋፍ ከምን የመነጨ ነው የሚለውንም ማየት ያስፈልጋል ሌሎች አውሮፓ ሀገሮችና የአሜሪካ ሀገሮች አሜሪካና የአውሮፓ ሀገሮች ተቃውሞ ሶስቱ ሀገሮች ለምንድነው ከኢትዮጵያ መንግስት ጋር የወገኑት የሚለውንም ማንሳት ተገቢ ነው ብዬ አስባለሁ እነዚህ ሀገራት ህንድ ኢንዲያና ራሻ በhuman abuse የታወቁ ሀገሮች ናቸው።
ኦኬ
የመሰረታዊ ችግር ያለባቸው ሀገሮች ናቸው። ህንድ ራሻና ቻይና ማለት ነው። እነዚህ ሀገሮች ከኢትዮጵያ መወገናቸው የራሱ የሆነ ኢምፕሊኬሽን አለው። የኢትዮጵያ አካሄድ ምን አይነት አካሄድ ነው? እነዚህ የአውሮፓ ሀገሮች ምንም ቢሆን የአውሮፓና የአሜሪካ ሀገሮች በተለያየ መልኩም ቢሆን ከራሻ ከህንድና ከቻይና ጋር የሚታወዳደራቸው አይደሉም ከhuman rights አንጻር ማለት ነው። ያንንም ማየት ተገቢ ነው። ምንድነው ከነዚህ ሀገሮች ጋር መወገኑ የኢትዮጵያ መንግስት ትርፋማነትን አያመጣም ነው ትርፋማ ሊያደርገው አይችልም። የነዚህ ሀገሮች የሂስትሪያቸው የhuman rights ሂስትሪያቸው ምናቀው ነው ጋዜጠኞች ይታሰራሉ የፖለቲካ ፓርቲ የተቃዋሚ ፖለቲካ ፓርቲዎች ይታሰሩባቸዋል። ስለዚህ ምንድነው የኢትዮጵያ ካሄደም አስቸጋሪ ነው ከነዚህ ሀገሮች ጋር መወዳጀቱ። እነዚህ ሁሉ ሀገሮች ከአለም አቀፍ ከተለያዩ ዓለም ሀገሮች መካከል ሶስቱ ሀገሮች ብቻ ሊደግፉት የሚችሉት ምንድነው ይሄን የhuman rights abuse ከመደገፍ ማንጻር ሊሆን ይችላል። በኢትዮጵያ የተፈጸሙ ዘርተቆር ጥፋቶች አሉ። በትግራይ ክልልም ከሄድ እውነት ነው የትግነክ የኢትዮጵያን ሰራዊት ጥፋት አድርሷል። ይሄ ምንም በአለም አቀፍ ደረጃ ራሳቸውም ያመኑት እንትን ቢሆንም ነገር ግን በጦርነቱ ሂደት ላይ የተጎዱ ሰዎች አሉ። ህፃናት ሞተዋል፣ ህፃናት ተደፍረዋል፣ ለስደት ተዳርገዋል። እነዚህ ነገሮች በግልጽ የአውሮፓ ህብረት የዩናይትድ ኔሽንስ ሲሉ የነበሩት ምንድነው ግልጽ የሆነ አክሰስ ይኖረን የሚል ሐሳብ ነው ያነሱት። እነዚህ ደግሞ ራሺያ ቻይናና ህንድ ይሄ ኢንተርናል አፌር ነው ብለው ነው ዲፌንድ የሚያደርጉት አይደለ? ያ ነው የኢትዮጵያ መንግስትም ሲል የነበረው ያንን ነው። ይሄ this is an internal affair ራሳችን እንወጣዋለን ኢቭን የአፍሪካ ዩኒየንን ማለት ነው የአፍሪካ ህብረት ሳይቀር አፍሪካ ህብረት ገብቶ እኛ ጉዳይ ውስጥ አልቃ መግባት የለበትም ሲል ነበር የኢትዮጵያ መንግስት። አሁን ታስተውሱ ከሆነ ከተወሰኑ ቀናት በፊት የአፍሪካ ህብረት ኢትዮጵያ ውስጥ ገብቶ የራሱን ኢንቨስቲጌሽን ማድረግ ይችላል የሚል መግለጫ እስከማውጣት ድረስ ደርሷል። ይህ ጫና ከመምጣቱ የተነሳ አንጻር ነው። ምንድነው እነዚህ ነገሮች ከማንኛውም ሀገር ጋር ይሄ የዓለም አቀፍ ግንኙነቶች በዚህ አይነት መልኩ መሄድ የለባቸውም። ከእያንዳንዱ ሀገር ጋር አሁን ይሄኛው ጽሑፍም የሚያሳየው ምንድነው የቀጣይ መናቀርበው ርዕሰ አንቀጽ የሚያሳየው ምንድነው ከየትኛውም ሀገር ጋር የሀገርን ሉዓላዊነት የሀገርን ጥቅም ከማስከበር አንጻር ተግባብተ መስራት መቻል አለብህ ነው። ከዩናይትድ ኔሽን ጋር መግባባት መቻል አለብህ። የሚጠይቁ ጥያቄ ምንድነው የአውሮፓ ዩኒየን የሰብአዊ መብት ጉዳይ እስከሆነ ድረስ መግባባት መቻል አለብህ የሚል እምነት አለኝ። ከዛ ባለፈ ከነ ህንድ ከነ ቻይና ከነ ራሻ ጋር መወገንህ የባሰ ዲክቴተር ነው የሚያደርግህ፣ የባሰ ጓደኞችን ወዳጆችን ሊያሳጣህ የሚችልበት ሁኔታ ነው ያለው ብዬ ነው የማስበው። ምክንያቱም እንደ ኢትዮጵያ ያሉ አገሮች እንደምናስበው ጀግንነታችንን እንደምናወራው ጣሊያንን ማሸነፋችን እንደምናወራው ሁሉ ችግራችን መርሳት የለብንም። አገራችን በድሆች የሞሉባት በርዳታ ሲኖሩ የኖሩባት ሀገር ነች። ከዩናይትድ ኔሽንስ ጋር መጣላት፣ ከኢዩ ጋር መጣላት፣ ከነዚህ ዓለም አቀፍ ተራድኦ ድርጅቶች ጋር መጣላት ማለት የነዚህን ሰዎች ህልውና መገታተር ነው። እነዚህንም ማሰብ ግድ ይላል ብዬ አስባለሁ።
እዚህ ላይ አስማማል ባንታ ግን እኔ ባየሁበት አቅጣጫ ላይ ነው። እንዴት ወሰለ ዲስከሽናችን እንዲሆን እኔ በእንዲህን የተመለከቱ በምን አይነት አቅጣጫ መሰለ በኢትዮጵያ ውስጥ ከዚህ በ3 አመት ውስጥ ካለቀው በላይ ወይም ከተደረገው የሰብአዊ ጥሰት በላይ ባለፈው 27 አመት አሰቃቂ የጅምላ ጭፍጨፋዎች ተካሂደዋል። ነገር ግን ስልጣን ላይ ያለው ምን ነው አባቱ ዳኛ ልጁ ቀማኛም ይባላል። ገዳዩ ኢህአዴግ ትህነግ ነው። ውጭ ዲፕሎማሲውም ራሱ ስለሆነ ይሄ ነገር አልታየም። በዛን ጊዜ በ27 አመት ውስጥ ብዙ ህዝብ አልቋል። ቁጥር ስፍር የሌለው ህዝብ አልቋል። የጸጥታው ምክር ቤት ምንም ያወጣው ነገር የለም። አሁን ልዩነቱን እኔ በዚህ በንጽጽር ውስጥ በጽሑፍ ውስጥ የቀረበው እንትን የሌሎቹ ሀገሮች ግን ለምሳሌ በ27 አመት ውስጥ የጸጥታው ምክር ቤት ተሰብስቦ የነዚህ ህጻናት መደፈር የሰብአዊ ጥሰት እንደነበረ ማዕቀብ አድርጋለሁ አት ላይ ያደግ ላይ ያለበት ጊዜ የለም እንደዚህ የተደረገበት። አሁን ግን የዛን የትህነግ እኮ ቀድሞም እኮ በአሸባሪ የተመዘገበ ነበር በአሜሪካን ውስጥ ቀድሞ። ነገር ግን እንደዛም ሆኖ ሳይደረግበት እንደዚህ አሁንም እያደረገ ያለው የዛኑ ድርጊት ሆኖ በተቃራኒው በኢትዮጵያ መንግስት ላይ ነው ማዕቀብ ለማድረግ የተፈለገው። ነገር ግን የማስማማት ሂደት ወይም ደግሞ አሁን ሲከፈት ደግሞ እርዳታውን ለመስጠት የዛን ያህል አልተነሳሱም በሚለው ነው።
መልካም መልካም። ምናልባት አጠር ያለ ሙዚቃ ሰምተን እንመለሳለን። አድማጮቻችን ላለማሰልቸትም ምናልባትም ለማስታወስ ያክል ዲፕሎማሲው ከባህላዊ አሰራር ይላቀቅ የሚል ርዕስ አንቀጽ አለ። አጠር ያለ ሙዚቃ ሰምተን እንመለሳለን። አድማጮቻችን አብራችሁን ቆዩ፣ ሀሳብ አስተያየታችሁንም አካፍሉ።
ဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ်လိုလဲဘယ Yonas, it's a barrel. It's a barrel, it's not some bagger.
አድማጮቻችን ተመልሰናል። ቀደም ሲል ወደ አስተዋወቅ ነው ጽሑፍ እንመጣለን። ሪፖርተር ይዞት በ10 ማርች 2021 ይዞት የቀረበው አንድ ርዕሰ አንቀጽ አለ። ዲፕሎማሲው ከባህላዊ አሰራር ይላቀቅ የሚል ነው። ኢትዮጵያ ለገጠማት ዘርፈ ብዙ ፈተናዎች ምላሽ ለመስጠት በሁሉም ግንባሮች ንቁና ብቁ ሆኖ መገኘት ያስፈልጋል። ኢትዮጵያ በተለይ በዚህ ወቅት ከውጭ ኃይሎች ግፊያና ጉሽሚያ ሲበረታባት እየከበደ የመጣውን ተጽዕኖ ለመመከት የዲፕሎማሲ አቋሟን መፈተሽ ይኖርባታል። ከዚህ ቀደም ግለሰቦችን ዘወር ለማድረግ እንደ መጦሪያ የሚያገለግለው የዲፕሎማቲክ ሹመት ከቅርብ ጊዜ ወዲህ መጠነኛ ማሻሻያ ቢደረግበትም በችግር ጊዜ አገርን በብቃት ያገለገለ አይደለም። ስትራቴጂካዊ ግንኙነት ከሚደረግባቸው ሀገሮች በተጨማሪ ወሳኝ በሚባሉ ስፍራዎች ለኢትዮጵያ ሽንጣቸውን ገትረው መከራከር ከሚጠበቅባቸው ዲፕሎማቶች ከጥቂቶቹ በስተቀር ብዙዎቹ ከእንቅልፋቸው የነቁ አይመስሉም። የሀገራችሁን ጥቅም ነቅታችሁ ለመጠበቅ ዘብ ቁሙ ከተባሉት ዲፕሎማቶች እነማን ናቸው አደራቸውን የተወጡት? ለመሆኑ ኃላፊነቱን የሰጣቸው መንግስትስ ምን እየሰራችሁ ነው ብሎ ይጠይቃቸዋል? ተልኳቹን አፈጻጸማቸውስ ይገመገማል? ኢትዮጵያ ባራቱ ማዕዘናት ተወጥራ ነፍስ ግቢ ነፍስ ውጪ ውስጥሆና ምንም እንዳልተፈጠረ በዝምታ የተሸበሸቡት ዲፕሎማቶች ማንን ያገለገሉ ነው? ምን ያህሉ ዲፕሎማቶች ለምድና ክህሎት አግኝተው ነው በተለያዩ ዓለም አቀፋዊ መድረኮች አገሪቱን እንዲወክሉ የሚደረገው? የድርድር ብቃት ያላቸው ዲፕሎማቶችን ለማፍራት ለምን አልተቻለም? ከዚህ በፊት ከፍተኛ የዲፕሎማሲ ውጤት ያስገኙ ልምዶች ለምን አልተሸጋገሩም? ብዙዎች የኢትዮጵያ ዲፕሎማቶች ካይናፋርነትና ከድንጉጥነት የሚላቀቁትስ መቼ ይሆን? በአጠቃላይ ዲፕሎማሲው ከባህላዊ አሰራር የማይላቀቀው ለምንድን ነው? በዲፕሎማሲው ብቃትና ክህሎት በመጎደሉ ምክንያት አገር እየተጎዳች ነው የሚለው የበርካታ አገር ወዳድ ኢትዮጵያውያን ምሬት ስለሆነ መንግስት ያስብበት። ኢትዮጵያ ከባድ ከሚባሉ ባላጋራዎች ጋር በተፋጠጠችበት በዚህ አሳሳቢ ጊዜ ከተቻለ የተኙትን መቀስቀስ፣ ካልሆነ ግን ለተገቢው ቦታ ተገቢውን ሰው በመመደብ ከተገባበት አጣብቂኝ ውስጥ መውጣት የግድ ይላል። አሁን ባለው ሁኔታ የሚስተዋለው ተስፋ አስቆራጭ ነው። ኢትዮጵያ የዲፕሎማሲውን ዘርፍ ብቃት ባላቸውና የዘመኑን አስተሳሰብ በሚገባ በሚረዱ ባለሙያዎች ማጠናከር አለባት። የዲፕሎማሲው ዘርፍ ብቃት የሌላቸውን ከፖለቲካ ሹምነት የተገለሉ ግለሰቦች መጦሪያ ወይም መጣያ መሆን የለበትም። በሙስና በአቅማነስና በጥቅም ቡድንተኝነት ግለሰቦችን ዲፕሎማሲው ዘርፍ ውስጥ መሰግሰግ አገርን አቅም አልባ ማድረግ ነው። በእንዲህ አይነቱ አላስፈላጊ ድርጊት ኢትዮጵያ ብዙ የተጎዳች መሆኑ እየታወቀ አሁንም አክሳሪው ድርጊት መቀጠሉ ከባድ ዋጋ እንደሚያስከፍል መረዳት ይገባል። ብዙዎቹ የኢትዮጵያ ዲፕሎማቶች የሚታሙት በቋንቋ ክህሎት ማነስና በዲፕሎማሲ ጥበብ አለመካን ነበር። ምንም እንኳ ከቅርብ ጊዜ ወዲህ ተስፋ ሰጪ ዲፕሎማቶች እየታዩ ቢሆንም የዚያን ያክል ግን ተስፋ አስቆራጭ ግለሰቦች ሲሾሙ ማየት ያስገርማል። የጠቅላይ ሚኒስትር አብይ አህመድ መንግስት በተቻለ ፍጥነት ራሱን ያርም፣ በመስኩ የተካኑ ባለሙያዎችን በማፈላለግ ምክረ ሐሳብ ይቀበል። ለምሳሌ የግብጽ ዲፕሎማቶች በተሾሙባቸው አገሮች የእያንዳንዱን ፖለቲከኛና ሹሞች በር እያንኳኩ ብሔራዊ ጥቅማቸውን ለማስከበር የሚያደርጉት ጥረት ከሚታሰበው በላይ ነው። ግብጽ ለአሜሪካ የመካከለኛው ምስራቅ ፖሊሲዋ ማስፈጸሚያ ዋነኛ መሳሪያ ስለሆነች በምትኩ ጥቅሟ እንዲከበርላት ጠንክራ በመስራቷ ነው በህዳሴ ግድቡ ድርድር ድጋፏን ያገኘችው። ኢትዮጵያ በአካባቢው ካላት ተሰሚነት አንጻር እጁን አጣጥፎ መቀመጥ አያዋጣም። በተገኘው አጋጣሚ ሁሉ በበሳል ዲፕሎማሲ ልቆ መገኘት የግድ ነው። አቅም ያለው ተደራዳሪ መሆን የሚቻለው በዚህ መንገድ ብቻ ነው። ኢትዮጵያ ከጎረቤት ሀገሮችም ሆነ ከተለያዩ ሀገሮች ጋር የምታደርገው የዲፕሎማሲ ግንኙነት አደባባይ ወጥቶ ብዙ የሚባልበት የስጋት ወሬዎች ሲሰሙ ነው። ዲፕሎማሲ ሁሌም በስራ ላይ መሆን ያለበትና የጋራ ተጠቃሚነትን ለማስከበር የሚውል እንጂ ችግር ሲፈጠር እሳት ለማጥፋት የሚሯሯጡበት መሆን የለበትም። በየትኛውም ስፍራ ላይ ያሉ የሀገሪቱን ህልውና የማይፈልግ አካል ድረስ በመሄድ በመጠራጠር ላይ ያለውን ወገን ፍላጎት ማወቅ ተገቢ ነው። በዓለም አቀፍ ደረጃ የሚደረጉ ግንኙነቶች እልህ አስጨራሽ ከመሆናቸውም የተነሳ ተስፋ የሚያስቆርጡበት ጊዜ አለ። በዲፕሎማሲ ግን ተስፋ መቁረጥ የለም። በሰጥቶ መቀበል መርህ የሚፈልገው ውጤት እስኪመጣ ድረስ የሆድን በሆድ ይዞ መደራደር የተለመደ ነው። ተደራዳሪው አካል ጠላት ከሚባሉ አካላት ጋር ዋንጫ የሚያነሳ ቢሆን እንኳ ትዕግስትና ብልሃት ጥሩ መሳሪያዎች ናቸው። በኢኮኖሚም ሆነ በወታደራዊ ኃይል የተሻለ አቅም ካለው የሚያንገራግር ወገን ጋር የሚደረግ ግንኙነትና ድርድር ጭምር ጥቅምን በማቻቻል ላይ እንዲመሰረት ለማድረግ ይቻላል። ዋናው ቁም ነገር ግን ከወሬ ቀንሶ ከተግባር ጭምር ማድረግ ነው። የውጭ ጉዳይ ፖሊሲ መነሻ ብሔራዊ ጥቅምንና ደህንነትን ማስከበር በመሆኑ የደካሞችን የአቅመ ቢሶች ሰለባ እንዳይሆን ጥንቃቄ ያስፈልጋል። በፍልሚያው ግንባር እንዳይነሳ ተደርጎ የተደቆሰ ኃይል በዲፕሎማሲው ግንባት አንሰራርቶ ሲፈታተን መንግስት ድክመቱን በሚገባ መመርመር አለበት። በአሁኑ ጊዜ በዓለም አቀፍ ደረጃ ከሚስተዋለው የጥቅም አሰላለፍ ግፊትና ጫና አንጻር ከወዲሁ መዘጋጀት ተገቢ ነው። ይህ ዘመን እንደ ቀዝቃዛው የዓለም ጦርነት ወቅት ከምዕራቡ ወደ ምስራቁ ወይም ከምስራቁ ወደ ምዕራቡ ጎራ የሚገላበጡበት ሳይሆን በተጠናና በተብራራ መንገድ የዓለምን ተጨባጭ ሁኔታ መረዳትና ለፖሊሲ ማስተካከያ መዘጋጀት ግድ ይላል። አሜሪካ ፊቷ ስታዞር ወደ ቻይና፣ የአውሮፓ ህብረት ሲያቆርፍ ወደ ቱርክ ወይም ሩሲያ ብሎ የሚቀላቀሉት አይደለም። በሁለትዮሽም ሆነ በባለ ብዙ ወገን ግንኙነት ወቅት ሁሉም ተደራዳሪ ተቋምና አገር የሚቀርበው ከወቅቱ ያለማሰላለፍ አኳያ የተመረጠ ጥቅሙን በማሰላሰል ነው። ከመደበኛው የፖለቲካና የዲፕሎማሲ አካሄድ ያፈነገጡ አዳዲስ ግንኙነቶች መፍጠር ሲጀመሩ ባይተዋር ከመሆኑ ከወዲሁ መዘጋጀት የግድ ይሆናል። ምክንያቱ ደግሞ መደበኛው ግንኙነት ካሁኑ ችግር እየገጠመው ስለሆነ ነው። አገሪቱ ከማንኛውም አገር ሆነ ተቋም ጋር የሚኖራት ግንኙነት ከብሔራዊ ጥቅምና ደህንነት የበለጠ ዓላማ ስለሌለው አፈጻጸምን በየጊዜው መገምገምና በችግሮች ላይ የማያዳግም እርምጃ መውሰድ የመንግስት የዘወትር ኃላፊነት ነው። በየቦታው የሚያንቀላፉ አቅመ ቢሶችና ደንታ የማይሰጣቸውና ግለሰቦች አሰማርቶ ውጤት መጠበቅ አይቻልም። በመጥካቸው ያገር ፍቅርና አቅም ያላቸው ባለሙያዎች ከያሉበት ተፈልገው ይህንን አደገኛ ወቅት ለመሻገር ከፍተኛ ርብርብ መደረግ አለበት። እንደሚታወቀው ኢትዮጵያ ውስጥ አብዛኞቹ መንግስታዊ ተቋማት በደመ ነፍስ ሲንቀሳቀሱ ነው የኖሩት። በአዋጅ ተቋቁመው ስልጣንና ኃላፊነታቸው በግልጽ ቢደነገግም ብዙዎች በመፈክሮች ከማጌት ውጪ እዚህ ግባ የሚባል አፈጻጸም የላቸውም። በፓርቲ ፖለቲካ መስፈርት ብቻ ተሹመው የሚመሯቸው ግለሰቦች በአንድ በኩል ከፍተኛ በሆነ ያቅም ማነስ፣ በሌላ በኩል የተለያዩ ጥቅማጥቅሞችን ሲያባሩ ስለሚውሉ ተቋማቱ ውርጭ እንደመታው የስንዴ ቡቃያ የጠወለጉ ናቸው። ሹመት፣ እድገት፣ ዝውውርና ስኮላርሺፕና የተለያዩ ጥቅማጥቅሞች የሚገኙት በትውውቅና በኔትወርክ በመሆኑም አንገታቸውን ደፍተው ስራቸውን የሚያከናውኑ ንጹሃን እንዳሮጌ ዕቃ ተጥለዋል። አንቱ የተባሉት ባለሙያዎችም ጥለዋቸው ጠፍተዋል። የፓርቲ አባላት እና የቡድን መሳሳብ የበረታባቸው ብዙዎች ተቋማት ባለሙያዎች ድርቅ የተመቱ ስለሆነ እንኳን ለሐላፊነት ለምንም ነገር ብቁ ያልሆኑ ግለሰቦች መጫወቻ ሆነዋል። በዚህና በመሰል ምክንያቶች የተሽመደመዱ ተቋማት በብቁ አመራሮችና ባለሙያዎች ተደራጅተው በፍጥነት ቅርጻቸውና ይዞታቸውን ካለወጡ በነበሩበት መቀጠል የማይችሉበት ደረጃ ላይ ደርሰዋል። የኢትዮጵያ ውጭ ጉዳይ አገልግሎትም የቅርስ ብቻ ሳይሆን የይዘት መሰረታዊ ለውጥ ያስፈልጋል። ኢትዮጵያ ከተለያዩ አቅጣጫዎች የተከፈቱባትን የዲፕሎማሲና የሚዲያ ጥቃቶች በብቃት ለመመከት ካልቻለ በመረባረብ ላይ ያሉ ኃይሎች የበላይነቱን ይዘው ከባድ ኪሳራ ሊያደርሱባቸው እንደሚችሉ መገንዘብ ይገባል። መልካም የሚባል የውጭ ጉዳይ ፖሊሲ ስላለ ወይም እውነት ያለው እኛ ዘንድ ነው ስለሚባል ሳይሆን በተቀነባበረ መንገድ የሚካሄደውን ጥቃት ማምከን የሚቻለው በሁለትዮሽም ሆነ በባለ ብዙ የውጭ ግንኙነት ብቁ በመሆን ነው። መንግስት ከቅርብ ጊዜ ወዲህ በወሰዳቸው እርምጃዎች ብቃት ያላቸው ዲፕሎማቶችን እያሰማራ ቢሆንም አሁንም ብቃት አልባና የስነ ምግባር ችግር ያለባቸው ግለሰቦች በብዙ ቦታዎች አሉ። ይህ ሐሜት ወይም አሉባልታ ሳይሆን በዚህ አሳሳቢ ጊዜ ዲፕሎማቶችን እንቅስቃሴና አፈጻጸም በመገምገም መረዳት ይቻላል። ለመሆኑ ስንቶች ናቸው በማህበራዊ ትስስር ግጾች ላይ በስፋት በመሳተፍ ኃላፊነታቸውን እየተወጡ ነው ብሎ ቢጠየቅ መልሱ በቀላሉ ይገኛል። ኢትዮጵያ በዲፕሎማሲው ዓለም አንጋፋ አፍሪካዊ ሀገር ናት። የአሁኑን የተባበሩት መንግስታትም ሆነ የቀድሞውን ሊግ ኦፍ ኔሽንስ መስራች በመሆን ትታወቃለች። የአፍሪካ ህብረትን በመመስረት በግንባር ቀደምትነት የአንበሳውን ድርሻ ትይዛለች። የዚህችን አንጋፋና ታሪካዊ ሀገር ዲፕሎማሲ ከባህላዊ አሰራር ማላቀቅ ይገባል። ሪፖርተር ጋዜጣ።
እሺ ተመስገን፣ በጣም እናመሰግናለን። ቆንጆን ጽሑፍ ነው። በዚህ ላይ ያው እንግዲህ የቀድሞው ስርዓት ዲፕሎማሲዎች ሲላኩ የተለያየ ነገሮች ሲካሄዱ ሞር የትምህርት ችሎታ ወይም ደግሞ በዲፕሎማሲው ላይ ሀገራቸውን በቱሪዝም ሆነ በፖለቲካው በኢኮኖሚው በእንደዚህ ላይ ተጽዕኖም ሊያመጡ የሚችሉ የኢትዮጵያ እኮ በስታንዳርዱ የወረደ እንደሆነ በዲፕሎማሲው ደረጃ የወረደ እንደሆነ ብዙ ማሳያዎች አሉታል። ነገር ግን ከለውጡ ሪፎርሙ በኋላ እንኳን ድሮ ይነገራል ጡረታ ሲወጡ መላኪያም ይባላል ወይ ደግሞ ከዛ ከስርዓቱ ትንሽ ካስቸገሩና የሚገዳደሩም ከሆነ ወይ በሆነ እንደማባረሪያም እንደማግለያ ነገር ነው። ምክንያቱም ውጭም ሄደው የሚሰሩለት ነገር የለም። አገሪቷን መዝረፍ ማጥፋት ነው የሚፈልገው። ምክንያቱም እንደ ቀድሞ ጊዜ ኢትዮጵያ ሉዓላዊነቷን ጠብቃ በሌሎች ሀገሮች በተለልቅ ነገሮች ተወዳዳሪ እንድትሆን የሚፈልጉበት አይደለም። የሀገሪቱን ሀብት መዝረፍ፣ ሌላም ደግሞ ሰብአዊ ጥሰቶችን ማካሄድ ምንም የግል ዘረፋ ነው የተካሄደበት። ስለዚህ ያ ነገር እንኳን ሪፎርም ከመጣ በኋላ የዚህ ነገሮች አለም ሆናቸው አሁንም ያንኑ ጉድለት ያሳየ ነው። አሁን ከንደም ሁለቴ አንደኛ ያለፈውን ማስተዋወስ እንችላለን። ጦርነቱ ህግን የማስከበር ተካሄደ። ያንን እንኳን መንግስት ያካሄደውን መንግስት ወክላቸው መጥተው ያንን ማድረግ አልቻሉም። ሁለተኛ ያሁኑን ደግሞ የጸጥታው ምክር ቤት በይበልጥ ካናዳ ላይ አሜሪካ ላይ ዳላስ የተደረጉት ሰልፎች ማለት ህዝቡ የተሻለ እንቅስቃሴ ያደረገ ነው በራስ ተነሳሽነት ሀገሬን በሚል ነገር መንግስትን እንኳን እንትን ባይል ለሰብአዊነት ማንንም ስለሚመለከተው ህዝቡ በሰብአዊነት እየታገለ ነውና ጽሁፉ በአጠቃላይ እውነት ትክክለኛ ነው። በይዘትም በቅርጽም
ጥሩ ይዘት
ለውጥ መኖር አለበት። በዚህ ቦታ ላይ ትክክለኛ ይዘት ያለው ጽሁፍ ነው።
እውነት ነው። ጸሐፊው ይዞት የቀረበው ሐሳብ እውነት ነው። ሁሉም ሰው ሊግባባበት የሚችለው ሐሳብ ነው። ከዛ ባለፈ እውነቱን ለመናገር ከዲፕሎማሲው ያለፈ ስራ መሰራት አለበት ብዬ አስባለሁ። በመንግስት በኩል ዲፕሎማቱ ምንድነው ሊያወራ የሚችለው ብለን መጠየቅም አለብን ብዬ አስባለሁ። ኢትዮጵያ ውስጥ እየተካሄደ ያለው ነገር ምንድነው የሚለውንም ጥያቄ ማንሳት ይገባል። የፍትህ ስርዓቱ በጣም የወረደበት ጊዜ ነው። እነ ኬሪያ ኢብራሂም የተፈቱበት ጊዜ ግራም ያጋባ ነው። አሁን ምን አለ መሰለ የኬሪያ ኢብራሂም መፈታት አንድምታው ምንድነው የፖለቲካ ጥቅም ከማግኘት አንጻር የኢትዮጵያ መንግስት ማድረግ የሚችለውን ነገር ሁሉ ያደርጋል። ይሄ ሚፈታውን ይፈታል፣ ሚያስረውን ያስራል። ይሄ የፖለቲካ አካሄድ መሆን የለበትም።
ስትራቴጂ አለው መንግስት ግን ይፈታል።
ምንድነው መሰለ አሁን ዲፕሎማቶችም ሊያወሩት የሚገባቸው ነገር ሊኖር ይገባል። አሁን በዓለም አቀፍ ደረጃ ማውራት የምትችለው ነገር እኮ ውሸትን ይዘህ ማሳመን አይደለም። እውነታው ይህ ነው ብለህ በምታቀርብ ጊዜ እነ እስክንድር እስር ቤት የህሊና እስረኞች እነ እስክንድርን የመሳሰሉ ሰዎች እስር ቤት ገብተው የሚፈቱትን ሰዎች እያየን ነው። ይህ ምንድነው አሁን የኬሪያ ኢብራሂም አቃቢ ህግ ነው ራሱ የምንድነው እንድትወጣ የጠየቀላት ነው የሚባለው። አቃቢ ህግ ምን አይነት አሰራር እንደሆነ ሊገባኝ አይችልም። ይሄ እየሆነ ባለበት አካሄድ ላይ ዲፕሎማቶች ምን እየሰሩ ነው የሚለው ሌላ ጉዳይ ነው። ከዛም ባለፈ ዘር ተኮር ጥቃቶች በወለጋ በመተከል እየተካሄዱ ያሉበት ሁኔታ ነው። መንግስትን እባክ ነፍሳችንን አድንልን እያሉ ባሉበት ሁኔታ ምላሽ ያላገኙ ሰዎች፣ በትግራይ ክልል ሴቶች የሚደፈሩበት፣ የኤርትራ ወታደሮች የትግራይን ህዝብ ንብረት የሚዘርፉበት ሁኔታ ላይ ዲፕሎማቱ እዚህ ግባ የሚል ኢቭን ኢፍ ስኪሉ ቢኖራቸው እውቀቱ ቢኖራቸውም ይህንን ማስተባበል የሚቻልበት ሁኔታ ላይ መድረስ አንችልም። መንግስት ስራው መጀመሪያ መስራት መቻል አለበት የሚል እምነት አለ። ከዛም ባለፈ በሌላው በአሜሪካ ላይ ወይም በአውሮፓ ላይም ሰልፎች ይካሄዳል። ሰልፎቹ የሚካሄዱት ምንድን ነው? እውነት አብዛኞቹ ጎራ ተለይቶ ሃይማኖታዊም ይዞት ይዞ ጎራ ተለይቶ አንዳንዱ ዶክተር አብይ መሪ ነው የሚል ሰልፍ ይዞ የሚወጣ አለ። አንዳንዱ ጄኒውንሊ እነዚህ ሁማን አቢዩዞች ይጥፉ፣ ሰዎች እየሞቱ ነው፣ ሰዎች እየታረዱ ነው፣ ሰዎች ሴቶች እየተደፈሩ ነው በሚል እውነተኛ የሆነ ጄኒዩን ሐሳብ ይዘው የሚነሱ ሰዎች አሉ። እኔ የሚያሳፍረኝ የሰው የህብረተሰቡ እነዚህ የሚሞቱ ሰዎች የሚደፈሩ ሰዎች ጉዳይ ግድ ሳይላቸው አንድ መሪ ዶክተር አብይ መሪ ነው ለአስር ዓመት ለሀያ ዓመት የሚሉ ሰዎች ያሳፍረኛል። እኔ ፐርሰናሊ
እዚህ ላይ እኔ አሁን በአነሳው እንትን ላይ የምጨምረው እስክንድር የዛሬ ከዓመት ይሁን ዓመት ከምናምን በፊት ይህ ስጋት እንደነበረ ኒውዮርክ ለሚገኘው የተባበሩት መንግስታት በጽሁፍም በአካልም ሄዱ አቅርቧል። ከዛም ብራስልስ የአውሮፓ ዩኒየን ላይ ሄዶ አቅርቧል። ኢትዮጵያ ይህ ነገር ስጋት ውስጥ እንደ የከተታት እንደሆነና ከፍተኛ ችግር እንዳለው ተናግሯል። ኬሪያን ስናይ ደግሞ የመከላከያ ሰራዊቱን መመታት አለበትና ማዕከላዊ መንግስትን ፈንቅለን እንሄዳለን በሚባለው ላይ እጇን አውጥታ ህዝብ አለ፣ ዶክመንተሪ አለ። ግን መንግስት አሁን ስትራቴጂ ለቋት በና ቦይ ስርዓት ላይ አስመስክሯት መልሶ ሊከታትም ሊሆን ይችላል። ምክንያቱም ፖለቲካውን 13ኛው የምክር ቤት ስብሰባ ላይ እኮ አዋሳ ላይ
ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር ደመቀ ዶክተር አብይ ደብረጽዮን ሲስቁ ነበር። አሁን ግን እንደዚህ ጭካኔ የተገባውስ ፖለቲካ ሲያገዳድላቸው ተነጋግረው እንኳን መፍታት ሳይችሉ እዚህ ደርሷል። ምክንያቱም ይሁን ለህዝብ ማለቅ የለበትም ትግራይ እዚህ ሁላ የትግራይ ምንድነው አክሱም ኤርፖርቱ እንደዚህ ልማት እንትኖች ሞደም የለባቸውም ነበር። ህዝቡ ይህን ያህል መሰደድ ከሶስት ነጥብ በላይ ነው፣ 3 ሚሊዮን ህዝብ በላይ ነው አሁን እርዳታ ትግራይ ውስጥ እየፈለገ ያለው። ያ የተረጋጋ ከተማ ጥሩ የነበረ በጦርነት ያው በመነጋገር መፍታት ባለመቻላቸው ይሆናል። አሁንም እስክንድር የሰብአዊ መብት ተሟጋችና እንደውም ራሳቸው ነው ጦርነት እንገባለን ሲሉት ነው የቀየረው። ከቀየረም በኋላ በሰላማዊ ትግል እያደረገ ያለ ሳለ የሱም የውስካውን ውሳኔ አላገኘም። አሁን ገና ከወር በኋላ ተቀጥሯል። ይህኛው እንደዚህ ያለ ኪሪያ ኢብራሂም ከተህነክ ጋር በስብሰባው ተገኝተው ውሳኔውን ካሳለፉት ውስጥ ነው ቪዲዮዎችም ዶክመንተሪዎችም አሉ አሳልፈው። ግን የፖለቲካ መንግስት ስልጣኔን አይንካ እንጂ ከዛ በላይ ለምሳሌ ጠቅላይ ሚኒስትሩ ስለናታቸው በምክር ቤት ላይ ተናግረዋል። ሴቶችን ጻናትን ወዳለው ብለዋል። ሴቶችና ጻናቶች ናቸው ቆሁን ባሻጉ ላይ ያለቁ ያሉት ትግራይ ላይ ሲየ ተሰደዱ ያሉት መተማ ላይ ያሉ ማካርዳ ላይ ያለቁ ኡን ስለ እናቶች ሴቶች
ዲፕሎማቶች ሊያወሩት የሚችሉት ነገር የለም ነው እኔ አሳሰብ ይገብቷል። አሁን ያነሳቸው ነገሮች ባሉበት ሁኔታ ዲፕሎማቶቹ መውቀስ ብቻም ተገቢ አይደለም ብዬ አስባለሁ። ዲፕሎማቶች ሲጀመር እንደተባለው የተባለው ነገር ይገልጻቸዋል። ግን ከተባለውም በላይ መንግስት ሚሰራውን ስራ ማወቅ መቻል አለበት። ምሰራው ስራ ሊናገር ይገባል ነው። በውሸት ማንንም ልታታላት ይችላል የሚል ነው። አድማጮቻችን ለሰዓቱ ያለን ውይይት ይሄን ይመስላል። ግን ከደቂቃዎች በኋላ የሰዓቱን ዜና እናቀርብላችኋለን። ከዛም ባለፈ እስክንድር ይዞት የሚቀርበውን ውይይት እንድትከታተሉት እንጋብዛለን። አብራችሁ ቆዩ
አድማጮቻችንም በስልክ መስመሮቻችን ያነሳናቸውን ሐሳቦች በ0819100 እየደወላችሁ እንድትሰጡን ኮዲው ለመጋበዝ እንፈልጋለን። አሁን የዜና ሰዓት ላይ ስለደረስን ወደ ዜና ሰዓት እንሄዳለን።
እንደምን አረፈዳችሁ አድማጮች። ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበይ ዜናዎች ቀጥለው ይሰማሉ። በኦሮሚያ ክልል ሆሮ ጉድሩ ወለጋ በአማራ ተወላጆች ላይ የተካሄደ ያለው ግድያ ተባብሶ መቀጠሉ ተዘግቧል። በዚሁ መሰረት ባሳለፍነው ሳምንት በኦሮሚያ ክልል ሆሮ ጉድሩ ወለጋ ጃርቴጋ ወረዳ ሃሮዳይ በተባለ ቀበሌ ማክሰኞ አመሻሽ 7 ተጨማሪ ሰዎች ኦነግ ሸኔ መሆናቸው በተነገረ ታጣቂዎች መገደላቸውና 3 ሰዎች መቁሰላቸው ተዘግቧል። የ7ቱ አስክሬን ቀብር ባሳለፍነው ረቡዕ በዚያው በቀበሌያቸው መፈጸሙንና ገና ያልተገኘ አስከሬን መኖሩን የሟች ቤተሰቦች በተለይ ገልጸዋል። 3 ሰዎች በህይወት የተገኙ ሲሆን ከባድ ጉዳት ደርሶባቸው ሆስፒታል መግባታቸውን ጨምረው ተናግረዋል። በተደጋጋሚ በዚሁ በሆሮ ጉድሩ ወለጋ ዞን የኦነግ ሸኔ ታጣቂዎች የሚፈጽሙት ጥቃት ከጊዜ ወደ ጊዜ እየተባባሰ መምጣቱን ነዋሪዎቹ ሲገልጹ ቆይተዋል። ባሳለፍነው ሳምንት እሁድ የዚሁ የጃርቴ ወረዳ ጎራባች በሆነው አቤ ደንጎሮ ወረዳ 29 ሰዎች ኦነግ ሸኔ መሆናቸው ተነገረ ታጣቂዎች መገደላቸው መዘገቡ ይታወሳል። ዛሬም የዚያ ወረዳ የዴቢስ ቀበሌ ነዋሪዎች ጥቃቱን በመፍራት የወረዳው መቀመጫ ወደ ሆነችው ቱሉ ዋዩ ከተማ እየገቡ መሆኑ ሲነገር፣ ነዋሪዎች እንደሚሉት የተፈናቀሉ ዜጎች ቁጥራቸው ከ1800 በላይ እንደሚልቅ ተናግረዋል። የጉሙዝ ታጣቂዎች ወደ አማራ ክልል ጥሰው በመግባት ጥቃት መፈጸማቸው ተዘገበ። የጉሙዝ ታጣቂዎች በአማራ ክልል አዊ ዞን ጓንጓ ወረዳ ዲስ ዓለም ቀበሌ መጋቢት 2013 ዓ.ም ተመረጥ ከቀኑ 7 ሰዓት መነሻቸውን ከመተከል ዞን ድባጤ ወረዳ ያንግ ቶክ ቀበሌ ያደረጉ የጉሙዝ ሽፍታ ቡድኖች በከፈቱ ጥቃት 2 ወንድማማቾች መገደላቸውን የቀበሌው አስተዳዳሪ አቶ ጥሩነህ አለሙ ገልጸዋል። ሽፍታ ቡድን ከ300 በላይ በመሆንና ሰፊ ጥቃት ለማድረስ ተዘጋጅቶ የመጣ ቢሆንም የአካባቢው ማህበረሰብ ተደራጅቶ መመከት መቻሉን የጓንጓ ወረዳ ኮሙኒኬሽን ገልጿል። አሜሪካ በኢትዮጵያ ላይ ለጊዜው ጣለችውን የድጋፍ እገዳ እንደማታነሳ በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል አስታውቃለች። የጸጥታ ድጋፍን ጨምሮ አብዛኞቹ የድጋፍ እገዳዎች ባሉበት እንዲቀጥሉ ነው የተወሰነው። በትግራይ ክልል ባለው ቀውስ ሳቢያ እንደሆነም ተዘግቧል። የአሜሪካ ሰብአዊ እርዳታ፣ የጤናና የምግብ ዋስትና ድጋፎች ግን ይቀጥላሉ ተብሏል። የኦሮሚያ ክልላዊ መንግስት በክልሉ በሚኖሩ የአማራ ብሔር ተወላጆች ላይ የሚፈጸመውን ማንነት ላይ ያነጣጠረ ጥቃት እንዲያስቆምና የህዝቡን ደህንነት እንዲያስጠብቅ የአማራ ክልል ምክር ቤት ጥሪ ማቅረቡን የክልሉ መገናኛ ብዙሃን ዘግበዋል። በተለይ በክልሉ በወለጋ ዞኖች የሚኖረው የኦሮሞ ህዝብ ለአማራ ብሔር ተወላጆች ላይ ለሚደርሰው ጥቃት እንዲከላከል የጠየቁት የክልሉ አፈጉባኤ ወርቀሰው ማሞ የአማራ ብሔር ተወላጆች ላይ ጥቃት የሚፈጸመው አካል ነገ በኦሮሞ ህዝብ ላይ ጥቃት የማይፈጸምበት ምክንያት አይኖርም ብለዋል። ጤና ሚኒስቴር በሁሉም የኢትዮጵያ ክልሎች የኮሮና ወረርሽኝ ክትባት መስጠት እንደጀመረ በፌስቡክ ገጹ አስታውቋል። አስትሮዜኒካ የተሰኘው ክትባት በመጀመሪያው ምዕራፍ የሚሰጠው ለጤና ባለሙያዎችና ሰራተኞች፣ ለበሽታ ተጋላጭ ለሆኑ የህብረተሰብ ክፍሎች፣ እድሜያቸው ከ65 ዓመት በላይ ለሆኑ ሰዎችና ተጓዳኝ በሽታ ላሉባቸው ወገኖች መሆኑ ተዘግቧል። በኦሮሚያ ክልል የዘንድሮን ምርጫ ፍትሃዊ ለማድረግ የሚያስችል ሁኔታ የለም ሲል ኢዜማ በማህበራዊ ትስስሩ በአሰራጨው መግለጫ አስታወቀ። ፓርቲው ከምርጫው እንዲወጣ በክልሉ ብዙ ጫናዎች ደርሰውበታል። ገዢው ብልጽግና ፓርቲም በክልሉ ብቻውን ለመወዳደር የቆረጠ ይመስላል በማለት ወቅሷል። በጸጥታና በተለያዩ ጫናዎች ሳቢያ በክልሉ በ52 ወረዳዎች እጩዎችን ማስመዝገብ እንዳልቻለ የገለጸው ኢዜማ ቦርዱ ሁኔታውን በልዩ ሁኔታ እንዲያይለት ጠይቋል። የአውሮፓ ህብረት ለኢትዮጵያ ፖለቲካዊ ለውጥ ድጋፉን መስጠት እንደሚቀጥል ሰሞኑን ባወጣው መግለጫ አስታውቋል። ኢትዮጵያ ከህብረቱ ጋር ስትራቴጂክ ግንኙነት ያላት ሀገር ናት ብሏል መግለጫው። በትግራይ ክልል ያለው ሁኔታ እንደሚያሳስበው የገለጸው ህብረቱ ቀውሶ በቀጠናው ላይ ጭምር አሉታዊ አንድምታ ይኖረዋል ሲል አስጠንቅቋል። በክልሉ ሁሉም ወገኖች ግጭት እንዲያቆሙና ሰብአዊ እርዳታ ያለ ገደብ እንዲደረስ ህብረቱ በመግለጫው ጠይቋል። በዘንድሮ ምርጫ ለመሳተፍ ከ8200 በላይ የፖለቲካ ፓርቲዎች እንደተመዘገቡ ምርጫ ቦርድ በሰጠው መግለጫ መናገሩ ተዘግቧል። ለምርጫው ከተመዘገቡ 49 ፓርቲዎች 47ቱ እጩዎቻቸውን አስመዝግበዋል። 125 የግል እጩዎችም መመዝገባቸውን ቦርዱ ተናግሯል። የቀድሞ የፌዴሬሽን ምክር ቤት አፈጉባኤ ኬሪያ ኢብራሂም ከእስር በዋስ እንደተለቀቁ ተዘግቧል። የትግራይ ክልል የቀድሞ ጠቅላይ ፍርድ ቤት ፕሬዝዳንት ርዒት ምህረተአብና የክልሉ ርዕሰ መስተዳድር አማካሪ ወይዘሮ ጊዮርጊስ ደስታ በዋስ እንዲለቀቁ ፍርድ ቤት ወስኗል። ስፋት ነጋ፣ አዲስ ዓለም ባሌማ፣ አባይ ወልዱና ሌሎች ተጠርጣሪዎች ላይ ግን አቃቤ ሕገ መንግስታዊ ስርዓቱን የመዳድና ሽብር ወንጀል ክስ እመሰርትባቸዋለሁ በማለቱ ወደ ቂሊንጦ ማረሚያ ቤት እንዲዛወሩ መወሰኑ ተዘግቧል። በትግራይ ክልል ለተከሰተው ቀውስ ኃላፊነቱን መውሰድ ያለበት ክልሉን ይመራ የነበረ ህወሓት እንደሆነ የተመድ ልማት ፕሮግራም ኃላፊ አቺም ስቴነር ለተመድ ዋና ጻፊ አንቶኒዮ ጉቴሬዝ በጻፉት ምስጢራዊ ማስታወሻ ላይ መግለጻቸውን ፎሬን ፖሊሲ መጽሔት ዘግቧል። ህወሓት በህዳር ወር በሀገሪቱ መከላከያ ሰራዊት ሰሜን እዝ ላይ የኃይል ትንኮሳ ፈጽሟል። ትንኮሳው በየትኛውም ሀገር እንደ ጦርነት አዋጅ የሚቆጠርና ማንም መንግስት ወታደራዊ አጸፋ እንዲሰጥ የሚያስገድድ ነው ብለዋል ኃላፊው በጻፉት ማስታወሻ። ድርጅቶች ከባንክ ውጭ መያዝ የሚችሉትን የጥሬ ገንዘብ መጠን ከ1.5 ሚሊዮን ብር ወደ 200 ሺህ ብር ዝቅ እንዳደረገው ተዘግቧል። ግለሰቦች ማንቀሳቀስ የሚችሉት ጥሬ ገንዘብ መጠን ደግሞ ከ200 ሺህ ብር ወደ 100 ሺህ ብር ዝቅ ተደርጓል። ካለፉት 6 ወራት ወዲህ ግን ከባንክ ውጭ በሚንቀሳቀስ ጥሬ ገንዘብ መጠኑ ላይ ባንኩ መመሪያ ሲያወጣ ያሁኑ ለሁለተኛ ጊዜ መሆኑ ተዘግቧል። የአማራ ብዙሃን መገናኛ ድርጅት ወደ አማራ ሚዲያ ኮርፖሬሽን ማደጉ ተዘገበ። የአማራ ብዙሃን መገናኛ ድርጅት ወደ አማራ ሚዲያ ኮርፖሬሽን ማሳደግ ያስፈልገበትን ዝርዝር ሐሳብ የድርጅቱ ዋና ስራ አስኪያጅ ሙሉ ቀን ሰጥዬ በክልሉ ምክር ቤት ጉባኤ በተካሄደበት ጊዜ ተናግረዋል። እንደ ስራ አስኪያጁ ማብራሪያ ድርጅቱ ወደ አማራ ሚዲያ ኮርፖሬሽን እንዲያድግ የተፈለገበት ዋናው ምክንያት የድርጅቱ ሲቋቋም ከነበረው የበኩር ጋዜጣ ውጪ የራዲዮ ቴሌቪዥንና የድረገጽ የመገናኛ አውታር ያልነበሩትና አሁን ላይ እነዚህን በማሟላት 6 የራዲዮ ጣቢያና ከ10 በላይ የማቀባበያ ጣቢያዎች ያሉት በአንድ ቋንቋ ብቻ የነበረው ስርጭት በአምስት ቋንቋዎችን መረጃ ማስተላለፉ ከ700 በላይ ሰራተኞች በማስተዳደር የደሞዝና የካፒታል በጀትን ጨምሮ ከ300 ሚሊዮን ብር በላይ በጀት የሚጠቀምና ሌላ ተጨማሪ ቴሌቪዥን ቻናል ለመክፈት ዝግጅት ላይ የሚገኝ በመሆኑ ነው ብለዋል። የጣይቱ ባህልና ትምህርት ማዕከል የትውውቅና የገቢ ማሰባሰቢያ መርሃ ግብር በአዲስ አበባ ተካሂዷል። በታዋቂዋ ከያኔ አለምጸሐይ ወዳጆ የተመሰረተው ጣይቱ የባህልና ትምህርት ማዕከል ላለፉት 20 ዓመታት በሰሜን አሜሪካ በኪነ ጥበብና በትምህርት ላይ ሲሰራ እንደነበር ይታወቃል። ማዕከሉ በተለያዩ የዓለም ሀገራት ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የሀገራቸውን ባህልና ቋንቋ በማስተዋወቅም በኩል ጉልህ ሚና መጫወቱ ታውቋል። የአዲስ አበባ ከተማ አስተዳደር የዛሬ 117 ዓመት ተገንብቶ በቅርስነት የተመዘገበውን የቤተወደድ ኃይለ ጊዮርጊስ ወልደ ሚካኤል መኖሪያ ቤት በቅርቡ ለጣይቱ ባህልና ትምህርት ማዕከል ማስረከቡ ይታወሳል። ሰሞኑን የተካሄደው መርሃ ግብር ማዕከሉን የማስተዋወቂያና የገንዘብ ማሰባሰቢያ መሆኑ ታውቋል። በስነ ስርዓቱ ላይ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን፣ የአዲስ አበባ ከተማ ምክትል ከንቲባን ጨምሮ ሌሎች ሚኒስትሮችና የዝራ ከፍተኛ የሥራ ኃላፊዎች መገኘታቸው ተዘግቧል። በመጨረሻም የአማራ ክልል ምክር ቤት የክልሉን ሰንደቅ ዓላማ ለመቀየር የቀረበው አዋጅ ማጽደቁ ተዘግቧል። በቀጣይ 6 ወራት በጥናት ላይ ተመስርቶ የአማራን ህዝብ ታሪክና ስነ ልቦና የሚያንጸባርቅ ሰንደቅ ዓላማ ተዘጋጅቶ ጥቅም ላይ እንዲውል ምክር ቤቱ ውሳኔ አስተላልፏል። ነባሩ ሰንደቅ ዓላማ ድም ፓርቲ የሚወክል እንጂ የአማራ ህዝብን ስነ ልቦና የማያንጸባርቅ በመሆኑ በህዝቡ ተቀባይነት ማጣቱን በምክር ቤቱ ተገልጿል። ምክር ቤቱ 3ኛ ቀኑን በያዘው 17ኛ መደበኛ ጉባኤው የቴምብር ቀረጥ ማሻሻያ አዋጅንና የገቢ ግብር ማሻሻያ አዋጅን ገምግሞ ማጽደቁም ተዘግቧል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
አድማጮቻችን አሁን በፕሮግራማችን መሰረት አቶ ታዬ ቦጋለ ከአዲስ አበባ የቀጥታ የመስመር ላይ ናቸው። ከሳቸው ጋር ቆይታ ይኖረናል። አብራችሁን ቆዩ። ባልደረባችን እስክንድር ቃለ መጠይቅ ያደርግላችኋል። አብራችሁን ቆዩ።
ጤና ይስጥልን አቶ ታዬ ቦጋለ። ይስማል
ይስማል። ሰላም እንደምናላችሁ።
እሺ፣ አሁን ያው ከቀጥታ መስመር ላይ ነን። በዛሬ አመትም ባለፈውም ጊዜ በአድዋ ላይ ሰፋ ያለ ነገር ተነጋግረናል። አሁንም እንደ ተለመደው ጊዜዎትን መስዋዕት አድርገው ለዚህ ውይይት ፍቃደኛ በመሆኑት በስቶክሆልም በሚገኘው የኢትዮጵያ ሬዲዮ ስምና በእኛ ባዘጋጁ ስም እናመሰግናለን። ቀጥታ ወደ ጥያቄው ገባለሁ። ስለ አድዋ 125ኛ የድል ቀን መታሰቢያ ወይም የጥቁር ህዝቦች ነጻነት አርማ በመላ ጥቁር ህዝቦችና በይበልጥ የዚህ ድል ባለቤት ኢትዮጵያውያን
የድል ቀን በመላ ኢትዮጵያ በሌሎችም አገር የምንገኝ በድምቀት አክብረናል። ይህ ሆኖ ያለ ከ125ኛው የአድዋ የድል ቀን አከባበር እኛ ኢትዮጵያውያን ካለፈው ምን እንማራለን? በይበልጥ አሁን ከሱዳንና ከግብጽ ከውስጥም ከተጋረጠብን ችግር አንጻር ምን ተምረን ምን ማድረግ አለብን ይላሉ? በዚህ ላይ ምን አስተያየት አለዎት? አመሰግናለሁ።
ያድዋድን ያው በሚገባ የሚታወቅ የጥቁር ህዝቦች ክብርና ኩራት ሆነ በመላው ዓለም የጥቁር ታሪክ ውስጥ የመጀመሪያው ድልናው ቢሆን በሚገባ ይታወቃል። ያድዋድን የምንማረው የመጀመሪያው ትልቁ ነገር ሁሉ ነገር የሚቀድመው የመጀመሪያ ነገር የሚሆነው ምንድን ነው? ኢትዮጵያውያን ያለ ብሔረሰብ ልዩነት፣ ያለ ሃይማኖት፣ ያለ ጾታነት አንድ ላይ በመሆን ቅኝ ገዥዎች ምላውን አፍሪካ ቡድን ስርትል በአዋሉበት ጊዜና እጅግ በጣም ዘመናዊ መሳሪያ ይዘው ዘመናዊ የሆነ አደረጃጀት ይዘው መጥተው ነው እንደሚታወቀው ጦርነት የተደረገው። በዚህ ጦርነት ውስጥ ኢትዮጵያውያን ሊያሸንፉ የሚችሉበት ብቸኛ ነገር ቢኖር አንድነታቸውና ህብረታቸው ብቻ ነበር። በምሳሌ ደረጃ ጣሊያኖች አውሮፓውያን ናቸው፣ ዘመናዊ መሳሪያ ታጥቀዋል። በወታደራዊ ዲሲፕሊን ደረጃ በሚገባ የተደራጁ የታጠቁ የሰለጠኑ ኃይሎች ናቸው። ከዛ ውጭ ደግሞ የውስጡን ሁኔታ በሚገባ ጥንተው የመጡ ናቸው። ነገር ግን አድዋን ልናሸንፍ የቻልንበት ትልቁና የመጀመሪያው ምክንያት በመካከላችን የብሔረሰብ አጥር ወይም ድንበር አለመኖሩ፣ የሃይማኖት ልዩነት አለመኖሩና ሀገራችን ሃይማኖታችን የየራሳችን ብሔረሰባችን የየትመጫችን ሆኖ ነገር ግን በሀገር ጉዳይ ሲሆን አንድ ሆነ መነሳታችን እንድናሸንፍ አድርጎናል። በተመሳሳይ ለተነሳው ጥያቄ ሱዳንና ግብጽ ኢትዮጵያውያንን ብዙ ጊዜ የሚፈታተኑት በታሪክ ውስጥም ስንመለከት በዘመን መሳፍንትም ማየት እንችላለን። ኢትዮጵያውያን ተከፋፍለዋል ብለው ባሰቡበት ሰዓት በዘመን መሳፍንት ውስጥ ኢትዮጵያን በተለያየ አቅጣጫ የወጓት ነበር። ከዛም በኋላ ደግሞ በአጼ ዮሐንስ ዘመን በ1875 በሶስት አቅጣጫ ኢትዮጵያን ለመውጋት መጥተዋል። ነበራቸው በ1875ም እንደዚሁ መልሰው ደግሞ እጅግ በጣም ተደራጅተው ወደ 20,000 ዘመናዊ ጦር ይዘው መጥተዋል። እዚህ ብሎ የመጡበት ምንድምራ ትልቁ ምክንያት አፋር
Hello, it's Emma.
Please try later. Sorry, the network is busy now. Please try later. Sorry, the network is busy now. Please try later. Sorry.
ክቡራን አድማጮቻችን ለተቋረጠ የቴክኒክ ብልሽት ይቅርታ እንጠይቃለን። መልሰን አስተታይን ስናገኛቸው ምናቀርብ ይሆናል። እስከዚያው አብራችሁን ቆዩ።
Yeah.
መግለጫ እንቀጥል።
ዲፕሎማሲያቸው በዚህ ሰዓት ላይ በብሔራዊ ጥቅማችን ላይ ነው የመጡት። እንግዲህ እንደሚታወቀው የዳሴ ክልል ለመላው ኢትዮጵያዊ ልክ እንዳድዋ ያለ ብሔረሰብ ልዩነት የሚጫረስ ልማታችንን በከፍተኛ ደረጃ የሚያፋጥን ኢንዱስትሪያችንን ወደፊት እንዲመነደግ የሚያደርግ መሆኑ አጠያቂ አይደለም። እንግዲህ የድንበርን ጥያቄ ጠይቀዋል። እስካሁን ድረስ አንስተውት የማያውቁትን የድንበር ጥያቄ በዚህ ሰዓት ከግብጽ ጋር ያላቸውን ግን ሳይጠቃ የዘመናት ተራማንዱና የተከፋፍሏል ብለው ማሰባቸው የሚያመጣው ኢትዮጵያውያን አሁንም የማነሳው ነገር ምንድን ነው? የፖለቲካ ሊቅ በሚገባል ሰዎች ስለሆኑ አንድ አይነት የፖለቲካ ሊቃለን የፖለቲካ አስተሳሰብ ኢትዮጵያ በዚህ መልክ አርጋለች ብለን የምናስብበት መንገድ የፓርቲ ምርጫችን ይለያያል። በተመሳሳይ ሁኔታ ብሔረሰባችን የመጣንበት ቦታ አንዳንዶቻችን ቅይጥ ጉድ ማንነት ያለን፣ ሌሎቻችን ደግሞ በብሔረሰቡ ሚሰባ፣ ሌሎቻችንም ብሔረሰብ ኖሮ በኢትዮጵያዊነት ውስጥ ግን ማንነት ያለ የሚል ብዙ ሲመስ ላ ግን ሀገርን በተመለከ ኢትዮጵያ ስትነካ በኢትዮጵያ ላይ እጅግ በጣም አደገኛ የሆኑ ዘመቻዎች የተካሄዱ አሁን እንዳየነው በጣም ጥሩ ነው። እኔ በዲሲ የተደረገውን ሰልፍ አይተናል፣ ኒውዮርክ ላይ የተደረገውን ሰልፍ አይተናል፣ ቤልጅየም ብራሰልስ ላይ የተደረገውን ሰልፍ አይተናል፣ ካናዳ ላይ አይተናል። እና እነዚህ በሌሎች ቦታዎች ላይ ሲንገርመን ብልጠ ተጠናቶ የሚቀጥልበት ሁኔታ አለና አንድ ወይንም መቆማችን ከአድዋ አባት እናቶቻችን አያቶቻችን ያወረሱ ትልቅ ነገር አንድነት ነው፣ ፍቅር ነው፣ መተሳሰብ ነው። ለሀገራችን
ሄሎ ይሰማል?
ሄሎ
ሄሎ ሄሎ
እኔ ካድዋ መንፈር ያለበት ይሄ
አቶ ታዬ እንቅስቃሴ ያድርጉ ይቆራረጥብናል። ሄሎ ሄሎ
ነው
እንቅስቃሴ ያድርጉ እዚህ እየተቆራረጠ ስለሆነ ተታየ። አሁን ይሰማል? አሁን ይሰማል? ይቀጥሉ። እሺ ይቀጥሉ። ይሰማል?
ኦኬ። ወደ ሁለተኛው ጥያቄ ይስማል? ለኔ ካለው
ይስማል።
አሁን የ125ኛው የብሔራዊ አድዋ የድል ቀን አከባበርን በኢትዮጵያ በብሔራዊ ደረጃ የሚከበረው አዲስ አበባ ላይ መላ ኢትዮጵያውያን በአንድነት ነው የሚያከብሩት። ማለትም የመደመር ሳቤ ያው አንድ ላይ ነው። ግን አሁን ተከብሮ የምናየው መስቀል አደባባይና ሚኒሊክ አደባባይ ላይ ነው። እንደው ይህ ትክክል ነው ይላሉ አንዳንድ ሰዎች፣ የፖለቲካ ሴራ ነው የሚሉ አሉ። ምክንያቱም ሶማሌ ኦሮሚያ ክልል ላይ የኦሮሚያው ምክትል ፕሬዝዳንት አቶ ሽመልስ አብዲሳ ክልልን ግጭት የተሞላበት አድርገውት ያው እስካሁን ድረስ ዜጎች ብዙ ንጹሃኖች እየሞቱ ነው። ያንን ልምዳቸውን አዲስ አበባ ላይ ለመተግበር በምርጫ ካላሸነፉ ይሄን ያህል እንደ ኦሮሚያው ሌላ ችግር ፈጥረን ምን ይዛልን ብለው ለማሳየት ያደረጉት ነው። የአዲስ አበባ ህዝብ የሞራልና የትህትና ያለው ህዝብ ባይሆን እሳቸው ያደረጉት ድርጊት የአንድነትን ኢትዮጵያ የሚያመጣ የመደበርን ሂሳቤ የሚያስብ አይደለም። በተቃራኒው እየተከሄደ ነው። ይህን እንዴት ያዩታል? እንደው በቀላሉ በራሱ ሐሳብ ብቻ ሁለት ቦታ ብሔራዊ በዓል ነው አንድ ላይ መከበር ሲኖርበት እንዲህ መሆኑ እንዴት ያዩታል? ሁለት ቦታ መከበሩ እንደገና ይሄ ሁኔታዎች መከሰቱ ወደ አንድ መምጣት ሲኖርብን ይሄ መሆኑ የተረኝነት ነው የሚባልም ነገር ስላለ ነው።
በጣም ጥሩ። በመጀመሪያ ደረጃ የአድዋ ድል በዓል ለዘመናት ከብዙ ከቆየበት ደረጃ ተነስቶ ለዘንድሮ ዓመት 125ኛው በተለየ መልኩ በተለያዩ የኢትዮጵያ ክልሎች መከበሩ አንድ ምርጫ ወደፊት ነው። እጅግ በጣም ደስ የሚል ነው። እያንዳንዱ በየክልሉ
መጀመሪያ ሆኖ የኢትዮጵያ ጦር አደረጃጀት ሲመጣ በክልል ደረጃ ነው የተደራጀ መጀመሪያ የመጣው። ከዛ በኋላ አንድረጅ ተናይዞ ነው ልክ እንደ አይነት ዋ ላይ ሄደው ከድማበት እንደነበረ ከሽከባገዛ በት እንደነበረ አማራጭ ሲናሪዎች ቦታዎች ላይ የነበሩ ሁኔታዎች በአንድነት የተደረጉ ናቸው። ስለዚህ መጀመሪያ ባህሉ በዚህ መልኩ ደምቆ መከበር ትልቅ ነገር ነው።
ልክ ነው።
የአድዋ በዓል ሲከበር እንዴት ነበር መከበር ያለበት የሚለውን ቁም ነገር ማለት እጅግ በጣም ጠቃሚ ይመስለኛል። አባቶቻችን ቀደም ብዬ ለማንሳት እንደሞከርኩት አያቶቻችን እናቶቻችን አድዋ ላይ ዘመቱ በጋራ ነው። እንዲሁም የሁሉም ኢትዮጵያውያን ከኛ አንደት ሲሉ የመላው ጥቁር ሰዎች ከዛም እንደት ሲሉ የመላው ነጻነት ወዳጅ ነው። ስለዚህ ለብቻ ከ80 ቋንቋ ተናጋሪ መካከል የኦሮምኛ ቋንቋ ተናጋሪ ከኦሮምኛ ቋንቋ ተናጋሪ መካከል ደግሞ ጽንፈኞቹ ለብቻ የአድዋን በዓል ማክበራቸው በምንም አመት ነው በምንም ስሌት ትክክል ነው ብያለሁስም ስህተት ነው ስሁት ነው። መሆን የነበረበት አባቶቻችን አንድ ላይ የዘመቱ እንደመሆናቸው አንድ ላይ የወደቁ እንደመሆናቸው አንተ ስድስት ተብሎ አንድ እኮ ቤተሞቻሉ ገበየው ቢሞት
ዳልሳተፋ
ገላባጭ ብቻ ነገር። ስለዚህ እነዚህ ከተለያየ ማህበረሰብ የወጡ የወደቁት አንድ ላይ ነው። ፈረሰኛ በፈረሰኛ እኛ በቀኝ ጃማ ፈረሰኛ የሸዋ አማራ ፈረሰኛ የሸዋ ኦሮሞ ፈረሰኛ የአገው ፈረሰኛ የሀዲያ የከምባታ የአላባ የተለያዩ ህዝቦችና ህዝብ ነው አንድ ላይ ሆኖ አድዋ ላይ ትን ያደርጉ። ስለዚህ በዓሉ ሁለት ቦታ መከበሩ እና በተመሳሳይ ሰዓት መደረጉ በምንም አይነት መመዘኛ ከቀናነት የተነሳ ነው ብያ ውስጥ ምክንያቱም ቀደም ብሎ ቢሆን ክልል ማጠቃላይ ተብሎ ዋዜማው ላይ በ22 ቢከበር ብዙ ጊዜ ነው የሚያመረችል ማስቻ የአድዋ ቀን መጥቶ አንድ ክልል ብቻ የሆነ ይመስል ያን አይነት ነገር መልክት ማስተላለፍ ጥሩ አይደለም። አዲስ አበባ እንደሚታወቀው የሁሉም ብሔረሰቦች መናኸሪያ ናት። ከታሪክን ማንሳት አሁንም ባለው ሁኔታ የአንድ ብሔረሰብ ከተማ አይደለችም። የመላው ኢትዮጵያውያን የዘመናት ታሪክ የሚገለጽባት ዓለም አቀፍም መዲና ናት፣ ዓለም አቀፍም ከተማ ናት። ስለዚህ እንዲህ ለማሳየት ነው የሚለው ትንታኔ ላይ በግል
ሜዳ አልፈልግም። አይ እኔም እዚህ ላይ አንድ ነጥብ ላቋርጦትና ታየቦ ይሄኛው ራሴም እንደው እንደግለሰብም ያነሳሁት ነው እንጂ የመመለስም እንትን የለም። ምክንያቱም የክልሎችም ፕሬዝዳንቶች መጥተው ያው በየክልልም እኛም በውጭ ያለ ነው አክብረነዋል። ነገር ግን እኔ ስፔሲፊካሊ በቤንሻንጉልና በኦሮሚያ ክልል ላይ ብዙ ህዝብ ያለቀ ስለሆነ ህዝብ ብዙ ስራ ያለ ለምሳሌ አቶ ሙስጠፌን ብንመለከት ክልል ላይ ህዝቡን በማረጋጋት በከፍተኛ ስራ ላይ ሆነው በዛ ስራቸው ሆነው እዛው ላይ አክብረዋል። እኛም እዛው አላፊነት ያለባቸው የዚህ ቦታ ላይ አዲስ አበባ ላይ ይሄን ነገር ይላል አይደል በስራ በይበልጥ የሚታይ ነገር ይያለ ይሄን ነገር ማድረጋቸው የአዲስ አበባ ህዝብ ስጋት ውስጥ ገብቷል የሚል በግሌ ማሳብ ስላለኝ ነው ይሄውን በደረጉ እንጂ ብዙም እንትን አይደለም።
የኦሮሚያ ከተማ አዲስ አበባ ናት። ስለዚህ ኦሮሚያ ከተማ ወይም ደግሞ መቀመጫ የኦሮሚያ ክልላዊ መቀመጫ ከተማ ደግሞ ሌላ ቦታ ሊያገቡ የሚችልሳይልአዲስ አዲስ አበባ ላይ ማ እኔ በኩል ስለ ችግር የለ ችግር ያለ ከየትኛው ጋር ይህ ቀን ቀድሞ ሰዓት ክልል ማጠቃላይ ክልልክ ማጠቃላይ ያደረጉት ባህሉን ማክበር ይቻል ነበር። መንፈሱ ግን የመጣበት መንፈስ በብዙ ምክንያቶች ትክክል አይደለም። አንደኛው እንዳየ ነው ዶክተር አብይ አሁን ኢትዮጵያ ተቃዋሚ ናቸው። ነገር ግን ከአድዋ በዓል ጋር የሚገናኙ ማለት ቻንስ
Thank you. በጣም አመሰግናለሁ። ግን ያለፈው ስህተቶቻችን እያስተማሩን እንዲሄዱ ነው እንጂ እንዳይደገሙ ምን አይነት እንትን እናስተላልፋለን በሚል ሁኔታ ነው። አይሰማም? ሄሎ? ይሰማል? ሄሎ? ኔትወርክ ትንሽ ችግር አለው። አዎ፣ ትልቁ ነገር እኛ ኢትዮጵያውያኖች ካለፈው ስህተት ተምረን የተሻለ ሰላምና የተሻለ ልማት ምንገባበትና ከድህነት ምንወጣበትን በጋራ የምናደርግበት ሁኔታ እንዲመቻች በሚል ነው።
ከነበርንበት ደረጃ አንድ ደረጃ ማደጋችንና ባህሉ በስፋት መከበር መቻሉ የተለያዩ የኢትዮጵያ ማህበረሰቦች ያዶ አንድ ደራ ምንድን ነው ብለው በድምቀት የሚያከብሩበት ነገር መምጣቱ፣ እንደገና ደግሞ በሀገር ደረጃ አዲስ አበባ ላይም 80 ማህበረሰብ ኦሮሞንም ጨምሮ አንድ ላይ የምኒልክ አደባባይ ላይ ማክበሩ ትልቅ ድል ነው። ሀገራችን ላይ ኦሮሞ ገብቻው አከበር የሚለውን ነገር ነው ያልቀበልም። የኦሮሞ ጽንፈኞች፣ የኦሮሞ ፖለቲከኞች፣ የኦሮሞ የተወሰኑ ቡድኖች ናቸው ያከበሩት እንጂ በርካታ የኦሮሞ ልጆች የምኒልክ አደባባይ ላይ ሄደው አክብረዋል። ስለዚህ ምኒልክ አደባባይ ላይ የተከበረው ዳግማዊ ምኒልክ አደባባይ ላይ የምናየው ኢትዮጵያውያን ነው። በደንብ መስተማር ያለበት እሱ ነው። ኦሮሞን ጨምሮ 80ውን ማህበረሰብ እዛ ቦታ ላይ ሄደው አክብረዋል። የእኔ ጓደኞች አሉ በጣም በርካታ የሚታወቁ በይፋ የኢትዮጵያን ሰንደቅ ዓላማ ይዘው በዓሉን ከሌላ ወንድሞቻቸው ጋር አብረው አክብረዋል። ይህ በደንብ ሊሰመርበት ይገባል። ኦሮሞ ለብቻው አከበረ የሚል
ኖ ኖ
ነገር መያዝ የለበትም።
እዚህ ላይ
መንግስትና
ይቅርታ
የራሳቸው የሆነ የፖለቲካ አጀንዳ ይዘው ለብቻቸው አክብረዋል። ሌሎቹ ኢትዮጵያውያን ግን ኦሮሞን ጨምሮ በስፋት በዓሉን በአንድነት ከሌሎች ወንድሞቻቸውና እህቶቻቸው ጋር ማክበሩ ላይ በሚገባ ማስመር እፈልጋለሁ። ወደፊትም ማድረግ ያለብን የኢትዮጵያን ብልጽግና ለማስቀጠል፣ የኢትዮጵያን እድገትና ሰላም ለማስቀጠል፣ አንድነታችንን ለማጠናከር፣ ፍቅራችንን ለማጎልበት መሆን ያለበት የመጀመሪያውና ትልቁ ነገር አያቶቻችን በነበሩበት መንፈስ ውስጥ ሆኖ በዓሉን ማክበር፣ ለዘመናት ሌሎች አፍሪካ ሀገሮች ሌላ ዓለም ላይ የማናገኘው ልጅ እንደ ልጅ ተብሎ አንዱ ብሔረሰብ ከሌላው ብሔረሰብ ጋር የሚጋባበት፣ ሀገር በተወረረች ቁጥር አንድ ላይ የሚወድቅበት፣ በመካከል በምንም ተአምር ፖለቲከኞች የሚፈጥሩት ነገር ካልሆነ በስተቀር ህዝቡ የነበረውን አንድነት ማስቀጠል፣ እዚህ ላይ ሁላችንም ተረባርበን መስራት አለብን። የኦሮሚያ ለብቻው ያደረገው የባህሉ አከባበር በዛ ሰዓት ላይ በተመሳሳይ ሰዓት በእኔ እምነት ትክክል አለመሆኑን ግን በደንብ ላሰምርበት እፈልጋለሁ።
በጣም አመሰግናለሁ። እዚህ ላይ እኛም ምክንያቱም ከምንም በላይ የሶማሌ ክልል ከአንድ ሚሊዮን በላይ ህዝብ የተፈናቀለበትን የሶማሌን ክልል በትክክል እያስተዳደሩና ክልሉ ላይ የኖሩ እየሰሩ ሳለ አሁን ግን ይሄኛው ስጋት፣ ምክንያቱም አሁን በዛሬው ቀን በኦሮሚያ ክልል ብዙ ህዝብ፣ ብዙ ህጻናቶች፣ ብዙ ሴቶች እየተገደሉ ነው። በቤንሻንጉል ላይ እንደዛው ነው። አቶ ሽመልስ አዲስ አበባ መቀመጫቸውን አዲስ አበባ የቀድሞዋን የሟቹን የጠቅላይ ሚኒስትር መለስ ዜናዊ ቤት በተረኝነት በመውሰድ በሚል እንደገና ደግሞ አሺዲ የሐሰን የቤንሻንጉል ሱም ሱዳን ካርቱም ውስጥ ተቀምጠው ህዝቦች ከሌሉ ማን ሊያስተዳድሩ ነው? አስተዳደር ሲባል ስልጣን ላይ የሚመጣው በህዝብ ነው። ህዝብ ነው ስልጣኑን የሰጠው። ህዝብን ነው የሚያ ህዝብ ካለቀ ማን ሊያስተዳድር ነው? እንደገና መንግስት ደግሞ እነዚህን ይሄው ለህዝብ አልቆ ህዝብ እየተቃወመ የተለያዩ ትልልቅ ሚዲያዎች እነዚህ ሰዎች የሚናገሩት ንግግርና ግጭት ህዝብን እስካሁን እየጨመረ ነው እንጂ እልቂቱ የሄደው እየቀነሰ አልሄደም።
ለምን ይሄ የሆነ አዲስ አበባ ላይ ያንን ልምዳቸውን አምጥተው አዲስ አበባን ህዝብ እንዲያጫርሱ ይደረጋል ከመንግስት ጋር የመናበብ ስራ እየሰሩ ነው የሚል ብዙ ወሬዎች ስላሉ እነዚህን እንደው እርሶ ዛው አዲስ አበባ ስላሉ በርሶ መቼም ምንም ችግር እንደማይፈጠር እርግጠኛ ነኝ ይሄን በመናገሩት ያለበለዚያም ያለመመለስ ይቻላል ግን የህዝብ ስለሆነ ነው
በነገራችን ላይ ለማቀርባቸው ሐሳቦች አዲስ አበባን ቦን የትኛው ቦታ ቦን የፕራክቲካ ስሜት የለኝም ምክንያቱም ማንኛውም ኢትዮጵያዊ እኩል ነው ማንኛውም ሰው በግድ እኩል ነው የምናገራቸው ነገሮች በመረጃ የተመሰረቱ ማስረጃ ላይ የተነሰኑ ነው የሚሆኑት የመጀመሪያው የቤንሻንጉል መጠቅ ኦሮሚያ ወልደጋ አካባቢ ያለውንም ያው ምናልባት ማህበራዊ ትስስር ገጽ ላይ በፌስቡክ ገጽ ያሰፈርኩትን ማየት ይቻላል
ልክ ነው
ዋናው ምንድን ነው መተከል አካባቢ ያለው በአሁኑ ሰዓት በከፍተኛ ደረጃ እየተፈታ የሄደበት ሁኔታ አለ። መጀመሪያ የተሰራው ስራ በጣም ነውር ነው፣ በጣም በደል ነው። አቶ አሻድሊ ያሰን እና የፌዴራል መንግስቱ መተከል ላይ ያለው ውስጥ እና እልቂት የዘር የጅምላ ጭፍጨፋ ተጠያቂ መሆናቸው በይፋ ጽፍ ያለው በዚህ ጋር የምናገረው አይደለም ወይም አውሮፓ ባለ ሬዲዮ ጣቢያ ብቻ ሳይሆን በይፋ በራሴ የፌስቡክ ገጽ የራሴን ፎቶግራፊ ያዘ ላይቭ የምገባበት ራሴ ብቻ ማስተዳደረው ገጽ ላይ ያው እንደምታዩት በይፋ
አይተነዋል። ለዛም ነው ይሄን ጠየቀው።
ማከጥርጣሬ የሚፈጠር የአገሪቱን አንድነት የሚያላላ አብሮነታችንን የሚያሻክር በጣም አደገኛ አካሄድ ስለሆነ እንዲህ መካን እንዲያለው በዚህ አጋጣሚ ግን አሁን ላይ መተከል ላይ እየተሰራ ያለው የአስቸኳይ ጊዜ አዋጅ ኮማንድ ፖስቱ ትልቅ የሆኑ ለውጦች እያመጣ እንደምታዩት እንደ በፊቱ እንደፈለጉ እነዚህ የጉምዝ ዘርፊ ተብለው የሚነሱ ሰዎች የሚፈነጩበት ዕድል በጣም እየከሰመ መጥቷል። ወደ ኦሮሚያ ስንመጣ ጥፋቱ የተፋ ነው የሚመጣው የሚለው ላይ አልስማማ። ኦሮሚያ በጣም በርካታ ቦታዎች ለምሳሌ ቦረና አካባቢ የነበረው፣ ጉጃ አካባቢ የነበረው፣ ባሌ፣ አርሲ የተለያዩ ክፍሎች የነበረው ነገር አሁን ሙሉ በሙሉ ሊባል በሚችል ደረጃ ከስሟል። የምንሰማቸውም ግጭቶች የሉ።
ይቅርታ አቶ ተዬ በጋል
ጉድሮ አካባቢ ነው። እዚህ አካባቢ ላይ ደግሞ የመንግስት መዋቅር ትብብር ባይኖር ይሄ ነገር ሊሆን አይችልም ነበረ። ስለዚህ እሱ ላይ ያለውን ጠንክረው እስካልሰሩ ድረስ ትልቅ የሆነ በማህበረሰብ መካከል ችግር የሚፈጥር ነው። የአንድ ሰው ህይወት ያሳዝናል። እንኳን በመቶዎች በአስሮች ሰዎች ሲጨፈጨፉ ቀርቶና ይህንን በጣም በጥብቅ ነው የምናወግዘው። ነገር ግን ሁሉ ስለመናበባቸው ስለመገናኘታቸው ያው መረጃ በሌለው ሁኔታ ላይ መናገር አልፈልግም። ነገር ግን የሚታየው ነገር ምንድን ነው? ሁለቱም የክልሉ አስተዳዳሪዎች በክልላቸው ላይ ልክ ሌሎቹ አማራ ክልል፣ አፋር ክልል፣ ሶማሌ ክልል፣ የደቡብ የተለያዩ እንትኖች ይዘን በቅርብ ጊዜ ነፃ ያወጣች ማን ነው ክልል የሆነችው ሲዳማ ጭምር በጣም ሰላማዊ እና የተረጋጋ ሁኔታ ሲፈጡ በክልል ስለሚሰሩ ችግር መጡም ተጠያቂ ናቸው። አቶ አስያስ ሊያሰንም አቶ ሽመልስ አብዲሳም ውስጥ ያለው ካቢኔ ተጠያቂ ነው። ማድረግ ያለባቸው ነገር ምንድን ነው? ሙሉ በሙሉ የመንግስት የመጀመሪያው ስራ ህግና ስርዓትን ማስከበር ስለሆነ አንድም ዜጋ የማይሞትባት ኢትዮጵያ፣ አንድም ዜጋ የማይሞትበት ክልል የመፍጠር ኃላፊነት አለባቸው። ታክስ የሚሰበስቡት፣ ግብር የሚሰበስቡት፣ የፖሊስ ኃይል የሚያደራጁት የህዝብን ሰላም ለማስጠበቅና አንድም ሰው ህይወቱ እንዳይጠፋ ከመሆኑ አኳያ በዚህ ጉዳይ ላይ ተጠያቂ ናቸው። አያወላዳም። ነገር ግን ግጭቱ እየሰፋ ነው የሚለው ነገር አልቀበለውም። ለምንድን ነው የማልቀበለው? ከ13 አካባቢ የኦሮሚያ ዞኖች ውስጥ አሁን ተሰብስቦ አንዷ ብቻ ነው ያለው። በፊት በርካታ ዞኖች ውስጥ ችግሮች እንደነበሩ፣ ግጭቶች እንደነበሩ፣ የሰው ቤት ያልፍ እንደነበር፣ ቤቶች ይቃጠሉ እንደነበር፣ ንጹሀን ይጨፈጨፉ እንደነበር እናያለን። ስለዚህ የግጭቱ ሰርክል ወይም ክበቡ በጣም እየጠበበ ነው የመጣው። ሄዶ ወለጋ፣ ከወለጋ አልፎ ደግሞ ሆሮ ጉድሮ አካባቢ መምጣቱ ራሱን የቻለ አንድ እየከሰመ ያለ ሀይል መኖሩን የሚያሳየን ሁኔታ አለ። በሱ በኩል አድናቆቴን እየገለጽ፣ በሌላ በኩል ደግሞ የሰው ህይወት መጥፋቱ ትንሽ አሳፋሪም አሳዛኝም፣ መንግስትም በጣም አጽንኦት ሰጥቶ የፌዴራል መንግስቱም በዚህ ጉዳይ ተጠያቂ ስለሚሆን የማስተካከል ስራ ግዴታ ነው የሆነው ብዬ ነው።
ኦኬ። በዚሁ ላይ አንድ ጥያቄ ልጨምርና አጠናቅቃል። ይሄ ነገር ለምሳሌ ህዝብ እየሞተ መንግስት ማለት የዜጎችን ደህንነትና የመኖር በሚኖሩበት አካባቢ ህይወታቸውን የመጠበቅ ኃላፊነት አለበት። ነገር ግን አሁን ራሱ በ27 ጾም መግቢያው ላይ ቢያንስ 5 ሚሊዮን በላይ ወታደር በየጊዜው አሰለጥናል። ኦሮሚያ ክልል ብዙ ወታደሮች በየጊዜው እናያለን፣ እንሰማለን። ውጭ ያለ ነው። ለማን ነው የሚያሰለጥነው? ዜጎቹን የማይጠብቅ ከሆነ ሞቶ ሰዎች ዜጎች እኮ አሁን በየቀን ይያለቁ ነው። የወታደር ወታደር ግን ይሰለጥናል። እንደገና አዲስ አበባ መጥቶ እዛ ማረጋጋት ሲኖር አዲስ አበባ መጥቶ ለዛን ይመጣሉ ብሎ የመጨረስ የማስፈራራት ነው እንጂ የሚመስለው መንግስትም እርምጃ እየወሰደ አይደለም በሚለው ውጭ ያለ ነው። ለተለያየ አካባቢ መጥቶ እንደርሶ ባስተማሪነት መጥቶ የሚኖር አለ። ከሰሜን ከመስራቅ ከምዕራብ በኢትዮጵያዊነት የሚኖር ህዝብ በስጋቱ ስላለ ለምንድን ነው መንግስት እርምጃ ማይወስደው? ስንት ህዝብ እስከሚሞት ነው በሚለው ነውና ስላደሰጡን በሚጽፉትን እናያለን። ስለ ሁሉም እናመሰግናለን። በዚህ ላይ አስተያየት ካሉት ይስጡ።
በጣም ነው ማመሰግናው። እንግዲህ ያው የመንግስት ስራ እናንተም ደግሞ የመጨረሻችን ጥያቄ እንደመሆኑ ህግና ስርዓትን ማስከበር፣ ዜጎች በሰላም ወጥተው የሚኖሩበት በተለያዩ ክልሎች ተዘዋውረው የሚሰሩበት እንኳንና በሀገራቸው ዜጎች አውሮፓ ውስጥ አሜሪካ ውስጥ የተለያዩ ያለ ምስሎች በመቶ ሺዎች የሚቆጠሩ አንዳንድም በሚሊዮን የሚቆጠር ኢትዮጵያዊ ውጭ ሀገር ላይ ይኖራል። ስለዚህ ሰው እንኳን በገዛ ሀገሩ በውጭ ሀገር በሰላም በሚኖርበት ሁኔታ በገዛ ሀገራቸው ውስጥ እየተሳቀቁ እንደ ሁለተኛ ዜጋ እየታዩ የተለያየ አይነት መገፋት እየደረሰባቸው የሚኖሩ የማህበረሰብ ክፍሎች እንዳሉ ይታወቃል። በሌላ በኩል ደግሞ ይህንን ነገር የማስሰሙ እንቅስቃሴ ትልቅ ለውጥ እያመጣ ነው። ለምሳሌ ሶማሌ ክልል ብቻ ብዙ ጊዜ እናነሳዋል። አፋር ክልል በጣም የተረጋጋ፣ የአማራ ክልልም በጣም የተረጋጋ ነው። በተመሳሳይ ሁኔታ ቅድም እንዳነሳው ሲዳማ ክልል ብንሄድ በጣም የተረጋጋ ሁኔታ አለ። ሀረሪ አካባቢ የተረጋጋ ሁኔታ አለ። እንዲህ ያለን
ሌሎች
ብሔር ብሔረሰቦች እና ህዝቦች ክልልም የተረጋጋ ነው። ጋምቤላን እንውሰድ። ጋምቤላ ለሱዳን በጣም አዋሳኝ ነው። ነገር ግን ጋምቤላ አካባቢም የተረጋጋ ሁኔታ አለ እና ሁለት ክልሎች ውስጥ ከአስራ አንዱ ክልል ወይም ከአስሩ ክልል ማለት ነው ፌደራል መንግስቱን ጀምሮ ከአስራ አንዱ ሁለቱ አካባቢ ከሁለቱ ደግሞ የጠበበ ቦታ ላይ ነው ይህ ችግር ያለው። ስለዚህ አሁን ስጋቱ እኔ በሚታየው ደረጃ ስጋት ነው ብያለሁ። ምክንያቱም የከፋ ነገር ከመጣ የመከላከያ ሰራዊቱም የፌዴራል ፖሊሱም የኢትዮጵያ ህዝብም የኦሮሞ ህዝብም አንድ ላይ ሆነው ይህን ነገር እንደሚያከስምትና እንደሚያደርስ ታውቃለህ። ስጋቱ እንዳለ ሆነው ነገር ግን በዛ አካባቢ ላይ ያሉ አመራሮች ይተባበራሉ። አንድ ግን በደንብ መታመር ያለበት 700 የሚሆኑ ወለጋ ኦሮሞዎች ተገለዋል። በእውነት 1400 የሚሆኑ ቆስለዋል። 42 የኦዴድ ብለው የኦሮሞ ብልጽግና አመራሮች ተገለዋል። ፖሊሶች ተናግረዋል። በተለያዩ ቦታዎች ላይ የኦሮሚያ ፖሊሶች ተገለዋል። ስለዚህ ውስጥ ያለው መዋቅር ባለፈው እንዳየነው 1100 የሸኔ አባላት በኦሮሚያ ፖሊስ ተገኝተው ስለዚህ ተሳስረው የሚሰሩ ህቡ የሆነ ሚስጥራዊ አደረጃጀት መኖሩ ለመንግስትም በተወሰነ ደረጃ አስቸጋሪ ሁኔታ እንደሚፈጥርም መካድ አልችልም። ትልቅ ትግል አለ፣ ትልቅ መፋጠጥ አለ። በአንድ በኩል ከወያኔ የወረስነው ነገር፣ በሌላ በኩል ደግሞ ኦነግ በመንግስት መዋቅሮች መግባቱ፣ እነዚህ ተዳምረው ከምናስበው ቀላል ሆኖ በአንድ ቀን ወይም ደግሞ በአንድ ጀንበር የሚፈታ አይደለም። ነገር ግን እየጠበበ መምጣቱ እኔ ከስጋት ይልቅ ቀጣዩ ጊዜ የተሻለ ሊሆን እንደሚችል
እኛም ጊዜውን ሰጥቶን ለዚህ ለማብራሪያና እንደዚህ ስለተወያየን እግዚአብሔር ይስጥልን፣ አመሰግናለሁ። ወደፊት በሌላም ጊዜ እንገናኛለን። አመሰግናለሁ። እግዚአብሔር ይስጥልኝ። መልእክት ከሌለዎት ሌላ? አሜን። Yeah.
Undasivita sikutene nango Undasivita sikutene kampe Undasivita sikutene fifine Undasivita sikutene fifine Mitawa geto jele ayar geto Suma panjora urbe urbacha geto
Oh, come on, come on, come on, come on.
አድማጮቻችን ተመልሰናል። ለፕሮግራማችን ወደ መጣቃለሉ ነው። ነገር ግን እስክንድር ካተ ታየቦጋ ጋር ያደረገውን ቃለ መጠይቅ በተመለከተ ምናልባት ድምጹ ትንሽ የመቆራረጥ አዝማሚያ ሳይ ነበር፣ ለሱም ይቅርታን ጠይቃለን። የኔትወርክ ችግር ያው የምታቁት ነው በኢትዮጵያ ያለው ነገርና ለዛም ይቅርታን ጠይቃለን። እንዴው እስክንድር እንዴው አጠር ባለ ሁኔታ የአቶ ታየቦጋን ኢንተርቪው እንዴት ምላሽ እንዴት አገኘው?
ያው ቀጥታ ያው እንደሰማ ነው እንግዲህ መቆራረጥ ሁኔታ ካልሆነ በአድዋና አከባበር ላይና አድዋን ኢትዮጵያውያን አሁን ባለን የብሔር ቋንቋ የዚህ አይነት አንድነታችንን እስካሁን ወደ አንድ የማምጣት ሳይሆን የበለጠ ልዩነት የሚከፍቱ ስራዎች እየተሰሩ እንደገና የሱዳን የግብጽ ይሄ በመኖሩ እንዴት ነው በሚለው ላይ ሐሳባቸውን አጋርተውናል። እንደገና በተጨማሪም የአድዋን አከባበር አዲስ አበባ ላይ እንዴት ብሔራዊ በዓል ነው በርግጥ በሁሉም በኢትዮጵያ ክልሎች መከበሩ ትልቅ እንትን ሲሆን፣ ግን ኢብነ ክልሎችም ምክትል ፕሬዝዳንቶችም ምንም አዲስ አበባ መጥተው በብሔራዊ አከባበር ላይ ንግግር ማድረግና በአንድነት ማክበር ይቻላል። ነገር ግን አሁን ይሄ የአዲስ አበባን ስጋትም ለብዙ ስላለ ምክንያቱም አቶ ሽመልስ አብዲሳ የሚታወቁት ያው የግጭት ንግግር በመናገር በህዝብ ግጭት ፈጥሮ እልቂት እስካሁን ማረጋጋት አልቻሉም። ሶማሊያ 1 ሚሊዮን ህዝብ የተፈናቀለበት በአሁን ሰዓት ክልሉ ከማናቸውም ክልል በነጻነት ህዝቦች የሚኖርበት ነው። ይህ ግን አሻቢን በሻንጉሉ ሱዳን ካርቱም ውስጥ ቤቱ ሰርቶ ይሄ ደግሞ አዲስ አበባ ተቀምጦ ህዝቦችን ያጫርሳሉ። ይሄ ነገር እንዴት ነው የመናበብ ነገር ነው ብዬ ነው የጠየቅኩት። ምክንያቱም ስጋት አለ አዲስ አበባ ውስጥ። አዲስ አበባ የመከበብ ስጋት አለ አዲስ አበባ ውስጥ። ያው በምርጫ ካልሆነ በቅርጫ የሚባል ነገር አለ። ያ ስጋቶችን እነሳቸው በይበልጥ እዛ ስለሚገኙ በዛም ዙሪያ ላይ ነው። ይሄንን ትላባ
ይሄ የአድዋ ባህል የተምሳሌት ምልክት ነው። ለኢትዮጵያ ብቻ ሳይሆን ለአፍሪካውያን የተምሳሌት ምልክት የሆነ በዓል ነውና ወደ ፖለቲካዊ ይዘት መቀየሩ አግባብ አይደለም የሚል ነው። ዩናይት ሊያደርገን ወይም አንድ ሊያደርገን የሚችል በዓል ከመሆኑ አንጻር ጥሩ ጥያቄ ነው። ዮናስ ምናልባት ይሄን በተመለከተ ምናልባት ከሳቸው መልስ አንጻር እንዲው ፖለቲካዊ ይዘት ወደ ማድረግ መቀየሩን እንዴት ታየዋለህ? ያው የአድዋ በዓል በተመለከተ ኢትዮጵያ ሳይሆን አፍሪካን አንድ ያደረገ በዓል ከመሆኑ አንጻር ማለት ነው።
እሺ አመሰግናለሁ። እስክንድር ያነሳውን ሐሳብ እኔም እጋራለሁ። በተለይ አሁን የአድዋ ድል በዓል ከድል በዓልነቱ ባሻገር በተለይ ፖለቲካዊ ይዘት ሰጥቶት ተከብሮ አልፏል። በድምቀት ግን የተከበረው በተለይ ባለፉት ጊዜያት ላይ ሳይሆን አሁን በዘንድሮ በድምቀት ተከብሯል። ድምቀትነቱ ብቻ ሳይሆን ግን የፖለቲካዊ ትኩሳቱ በናረበት በዚህ ሁኔታ በልዩነት መከበሩ አግባብ ነው ብዬ አላምንም። እንግዲህ አድዋ ድል በዓልን ስንመለከት በተለይ እኛ ኢትዮጵያውያን ብቻ ሳይሆን መላው የጥቁር ሕዝብ ድል በዓል ነው። በተለይ ደግሞ የጥቁር ብቻ ሳይሆን ለነጻነት እኔ ነጻነት ፈልጋለሁ የሚል ሁሉ ማንኛውም እንደ መነሻ ሐሳብ የሚጠቀምበት ወይም የእሱ የኔ ድል ነው በዓል ብሎ የሚያስበው የአድዋ ድል በዓል ነው። በዛ ሁኔታ መከበሩም በግል የሚደግፈው ነገር አለምና ወደፊት ምናልባት እንግዲህ ጥሩ ነገሮች ሊፈጠሩ ይችላሉ። በተለይ በሚቀጥሉት ዓመታት ላይ በተለይ ብልጽግና ፓርቲ ሙሉ ሌላው ፓርቲ ሀገሪቷን ከተቆጣጠረ በኋላ በተለይ በከልዩነት ይልቅ ወይም አንድነቶቻችን ላይ የምናቀነቅንበት ዘመን ጊዜ ሊመጣ ይችላል የሚል እምነት አለኝ።
እውነት ነው። የአድዋ በዓል በሁለት ቦታ መከበሩ ምንም በእኔ ፐርሰናሊ ምንም ችግር የለውም። የትም ቦታ ቢከበር ምንም ችግር የለውም ኢትዮጵያ ውስጥ እስከተከበረ ድረስና ችግሩ ምንድን ነው? ልዩነቱ የሚፈጥረው ፖለቲካዊ ይዘት በሚኖረው ጊዜ ነው። ሰዎችን በመለያየት የሚፈጥረው ጫና ላይ ነው እንጂ ችግሩ እንዳላችሁት ያው የነጻነት ተምሳሌት ነው። ከ1960ዎቹ በኋላ ብዙ የአፍሪካ ሀገሮች ነጻነታቸውን ካገኙ በኋላ ያንን ተምሳሌትነት የኢትዮጵያን ተምሳሌትነት ነጭን የአድዋን ቪክትሪን በተመለከተ ባንዲራቸውን እስከሚቀይሩ ባንዲራቸውን ከኢትዮጵያ ጋር እስከማመሳሰል የደረሱበት በዓል ነውና ለአንድ ሊያደርገን ይገባል እንጂ ሊያለያየን አይገባም የሚለውን ለማስመር እንፈልጋለን። እንዳለው እስክንድር እንዳነሳውም ሁለት ቦታ መከበሩ ብቻ ችግር እሱ ሳይሆን ፖለቲካዊ ይዘት ይዘው መቅረባቸው ነው አደጋ ሊያስከትል የሚችለው የሚለው ነገር ሁላችንም ሊያስማማ የሚችል ጉዳይ እንደሆነ ተስፋ እናደርግ እኛም እናምነው ነገር በመሆኑ አይ ሆፕ ሁላችሁም ከውይይቱ መልካም ነገር እንዳገኛችሁ ተስፋ እናደርጋለን። የዛሬው ፕሮግራማችን በዚሁ የሚጠናቀቅ ይሆናል። በሚቀጥለውም ሳምንት በተለያዩ ርዕሰ ጉዳዮች ይዘን የምንመለስ ይሆናል። ኢንተርቪውም ይዘን የምንቀርብ ነው የሚሆነው። መልካም ዕለተ ሰንበት እንዲሆንላችሁ እየተመኘን በቀጣዩ በሙዚቃ የምንሰናበታችሁ ይሆናል። እኔ ተመስገን፣ ዮናስና እስክንድር ፕሮግራሙን ስናስተናግድ ቆይተናል። ስለ አዳመጣችሁን ከልብ እናመሰግናለን። መልካም ሰንበት ለሁላችሁ ይሁንላችሁ።